ሬዲዮ ጣቢያ ነው። ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን እንግዲህ የዛሬው ፕሮግራማችንን በተመለከተ ያሉንን ዝርዝር ፕሮግራሞች ከወዲሁ እናስተዋውቃችኋለን። በዛሬው ዕለት ከጥቂት ደቂቃ በኋላ በስቶክሆልም የሚገኘው የስካንዲኔቪያ የኢትዮጵያ ኤምባሲ አምባሳደር የሆኑትን ፕሮፌሰር መርጋ በቃናን ይዘንላችሁ እንቀርባለን። ስለ ሰሞኑ የፍራንክፈርት ጉዞና እንዲሁም በስካንዲኔቪያ የሚኖሩ ኢትዮጵያኖች ያሏቸውን አንዳንድ ጥያቄዎች በተመለከተ እንዲመልሱልን ጥያቄ እናቀርባለን። በመቀጠል እንግዲህ የተለያዩ ስለ ኢትዮጵያ ጉዳይ ሐሳባቸውን የሚሰጡ ኢትዮጵያኖች በአውሮፓ አሉ። በዛሬው ዕለት በተቻለ መጠን ሰሞኑን አፋር አካባቢ ያለውን ችግር በተመለከተ የአፋር ተወካይ ወይንም ስለ አካባቢው የሚያውቁ የአፋር ተወላጅ እንዳገኘናቸው በስልክ እሳቸው አስተያየታቸው እንዲሰጡ እናደርጋለን። በመቀጠልም ዋናው ፕሮግራማችን የሚሆነው ከዜና ቀጥሎ ባለፈው ሳምንት የጀመርነውን ዶክተር ግርማ ብርሃኑ የጎተንበርግ ዩኒቨርሲቲ የፔዳጎጂ መምህር የሆኑትን ፕሮፌሰር የሆኑትን ከእሳቸው ጋር የጀመርነውን ስለ ኢትዮጵያ ተጨባጭ ሁኔታ ውይይት እንቀጥላለን። በዚሁ አጋጣሚ በአውሮፓ የሚገኙ በጀርመን፣ በጣሊያን፣ በቤልጅየም እንዲሁም በሌሎች ከተማ በኖርዌይ ያሉ አንዳንድ ኢትዮጵያኖች በውይይት ውስጥ መካፈል እንፈልጋለን ብለዋል። በተቻለ መጠን እኛም የምንችለውን የአቅማችን የሚፈቅደውን ለመደወል እንሞክራለን። ግን የሚቀለን በእውነት ለመናገር ከሆነ እነዚህ አድማጮቻችን በተለያዩ መንገዶች በስልክ ቁጥር 0819101000 በቅድሚያ ግን 46 የስዊድን መግቢያ ነው 8 የስቶክሆልም 19100 ቢደውሉልን በቀጥታ ልናስገባቸው እንችላለን፣ ያለምንም ኮምፕሊኬሽን። ምክንያቱም ስልካችን በብዛት ይያዛልና እኛ ከደወልን ችግር ይፈጥርብናል። ለመደወል እንሞክራለን፣ ግን እነዚህ ለውይይቱ የተዘጋጁ እህቶችና ወንድሞች በ46 8 19 10 00 ደግሞ አለው 46 8 19 10 00 ቢደውሉልን ይቀለናል። በተጨማሪ በዛሬው ዕለት የብሩክ በረከት የመዝናኛ የእሁድ ፕሮግራምም ይቀርብላችኋል ከጥቂት ጊዜ በኋላ። እንግዲህ መልካም ቆይታ እየተመኘንላችሁ ከእኛው ጋር እንደምትቆዩ ተስፋ በማድረግ ፕሮግራማችንን በዚች ሙዚቃ እንጀምራለን። ልክ እንዳየሁሽ ልብሽ ያለፍኝ ለከኔ ሁለሽ እኔስ ማመን ተሳለኝ። ልክ እንዳዲሰብ ሆኝ ዛሬ ብመኝሽ ሲያምረኝ ጉንጅ ምቼ ከሰባ ከማሽ
ሰላም ጤና ይስጥልኝ። ይህ የእሁድ ጨዋታ ፕሮግራማችን ነው። የእሁድ ጨዋታ ፕሮግራማችን እንደተለመደው አሁን ተጀምሯል። ከፕሮግራሞቻችን ጋር አብራችሁን ሁኑ። የፕሮግራማችን አድማጮች ለዛሬ የእሁድ ጨዋታ ፕሮግራም ይዘንላችሁ የቀረብነው በትላንትና ሁለት ዝክረ ኃይሉ ገብረ ዮሐንስ ገሞራው የተሰኘ ፕሮግራም በስዊድን ስቶክሆልም ተካሂዶ ነበር። የዚህ ፕሮግራም አላማ ታዋቂውን ገጣሚና የስነ ጽሑፍ ሰው ኃይሉ ገብረ ዮሐንስ ገሞራውን ለመዘከር ነው። ለማስተዋወስ ነው። በዚህ ፕሮግራም ላይ የኃይሉ ገብረ ዮሐንስን ታሪክ የኢትዮጵያ ድምጽ ሬዲዮ አጠናክሮ ለአዘጋጆቹ ሰጥቷል። እናም ረጅም የስደት ህይወቱን በሱዲን ስቶክሆልም ያሳለፈውን ኃይሉ ገብረ ዮሐንስ ገመረው ባጭሩ የህይወት ታሪኩን ለዛሬ ፕሮግራማችን ለማቅረብ መርጠናል። እንደተለመደው ከፕሮግራሞቻችን ጋር አብራችሁን ቆዩ። የኃይሉ ገብረ ዮሐንስ አጭር የህይወት ታሪክ። ታዋቂው ገጣሚና ባለቅኔ ደራሲና ፈላስፋ ኃይሉ ገብረ ዮሐንስ በብዕር ስሙ ገሞራው በአዲስ አበባ መስቀል አደባባይ እስጢፋኖስ ቤተክርስቲያን አቅራቢያ ከእናቱ ከወይዘሮ አመለወርቅ አብተወልድና ከአባቱ ከመሪ ጌታ ገብረ ዮሐንስ ተሰማ እንደ ኢትዮጵያ አቆጣጠር በ1935 ዓ.ም ተወለደ። የዛን ጊዜው ህፃን ኃይሉ ገብረ ዮሐንስ ትምህርቱን የጀመረው በአባቱ በመሪ ጌታ ገብረ ዮሐንስ አማካኝነት በቤተ ክህነት ነበር። 4 ኪሎ በሚገኘው ቅድስት ስላሴ ቤተክርስቲያን በዲያቆንነት ሲያገለግል በከፍተኛ ሁለተኛ ደረጃ ትምህርቱን ደግሞ በዳግማዊ ምኒልክ ትምህርት ቤት ካጠናቀቀ በኋላ በአዲስ አበባ ዩኒቨርሲቲ በቀድሞ አጼ ኃይለ ስላሴ ዩኒቨርሲቲ በመግባት በቋንቋዎች ጥናት ተቋም የመጀመሪያ ዲግሪውን አግኝቷል። ደራሲ ገጣሚ ባለቅኔ ኃይሉ ገብረ ዮሐንስ በአማርኛ በግዕዝ በእንግሊዘኛና በቻይንኛ ቋንቋዎች የመጻፍ ልዩ ችሎታ የነበረው ታላቅ የስነ ጽሑፍ ሰው ነበር። ባለቅኔው ኃይሉ ገብረ ዮሐንስ ገሞራው የታተሙ ብዙ ስራዎች ያሉ ሲሆን ከመቶ የማያንሱ ለህትመት ያልበቁ ወጥና ያለቁ ስራዎች እንደነበሩት በህይወት ያለ ቅርቡ የነበሩ ሰዎች ይናገራሉ። ከሚታወቅባቸው በርካታ ስራዎች ውስጥ በረከተ መርገም የተሰኘው የግጥም መድብል በቀዳሚነት የሚጠቀስ ነው። ስራዎቹ በጊዜው ለነጻነት ለእኩልነትና ለፍትህ የሚደረገው የተማሪዎች ትግል ጉልበት እንደነበረው ብዙዎች ይመሰክራሉ። ለምሳሌ ያህል ጥቂቱን እንመልከት። ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ በረገበው በኩል የላላውን ወጥር መርዙን በመርዝነት ስለ መርዝ መመረዝ የመርዙን ለመርዙ በመርዙ ማስመረዝ በመንቃት ላይ ባሉ ፍጥራን መካከል ህይወት የምንለው እንደ ጥሬ እህል በኑሮ ምጣር ላይ ቢቆላ ቢማሰል የመሰለው ያራል ጥሬው እስኪበስል። በእነዚህና መሰል ቀስቃሽና አነቃቂ ጽሑፎች በቀዳማዊ ኃይለ ስላሴ መንግስት ለእስር ተዳርጓል። በወቅቱም ለንባብ በበቃው አዲስ ዘመን ጋዜጣ ላይ ተንኮልና መርዝ የተሞሉ ጽሑፎችን ሲያሰራጭ የነበረው ኃይሉ ገብረ ዮሐንስ ታሰረ ሲል ዘግቧል። ኃይሉ ገብረ ዮሐንስ ገሞራው ከእስር ከተፈታ በኋላ በአዲስ አበባ መምህራን ኮሌጅ ማስተማሩን ቀጥሎ ትንሽ እንደቆየ ነጻ የትምህርት ዕድል በማግኘት በቻይና ቤጂንግ ለተጨማሪ ትምህርት አቅንቷል። የሀገሩ ነገር ዘውትር የማይሆንለት ኃይሉ ገሞራው የአባይ ወንዝ ከብዙ ገጣሚያን በተለየ እንዲህ ሲል በታላቅ ቅኔ ተችቶታል። ይፈሳል ይሉኛል አባይ አይን ይፍሰስ፣ ያን ስንቱን ወገኔን የውሃ ጥም ሲያምስ፣ የድርቀት ገንጨራ ሲበላ ስንቱን ነፍስ፣ ውሃ ውሃ እያለ ለጋው ሲቀነጠስ፣ ለፈጸመው ደባ ለሰራውም ግፉ እናትክን በሉልኝ በዛ የምታልፉ። በቻይንኛ ስነ ጽሑፍን ለማጥናት በቤጂንግ ዩኒቨርሲቲ ትምህርቱን እየተማረ ባጭር ጊዜ በሶስት አመት ቻይንኛን እንደ ኗሪው አቀላጥፎ ማውራት ጀመረ። በቻይንኛ ፍልስፍና ላይ ያለው ድክመትና ጥንካሬ ላይ አጥልጥሎ በማውቁ በቤጂንግ ዩኒቨርሲቲ የነበሩ ቻይናውያን ከውጭ ሀገር በመጡ ተማሪዎች መካከል በጣም ታዋቂ ለመሆን በቃ። በቻይና ለሰባት አመታት የቆየ ሲሆን ለዶክትሬት የመመረቂያ ጽሑፍ የመረጠው ርዕሰ ጉዳይ አናርኪሲዝም በቻይና ቋንቋ ላይ ያሳደረው ተጽዕኖ በተመለከተ ስለነበር የቻይና ባለስልጣናት በመንግስታችን ላይ ፖለቲካ ትችት ያስከትልብናል ብለው በማመናቸው ከሀገር እንዲወጣ አድርገውታል። በወቅቱ ምንም እንኳን በጥገኝነት በኖርዌይ ሀገር ነዋሪ ቢሆንም በስዊድን በማቅናት ስቶክሆልም ዩኒቨርሲቲ በሚገኘው የቻይና ቋንቋ ዲፓርትመንት በቻይና የጀመረውን ትምህርት ለመቀጠል ጥረት ያደረገ ሲሆን ወደ ቻይና ሄዶ ለጥናቱ አስፈላጊ መረጃዎች እንዲያሰባስብ በአማካሪው አማካኝነት የቻይና ኤምባሲ ቢጠየቅለትም ኤምባሲው ቪዛ ከልክሎታል። የኖርዌይ መንግስት ከሀገር ወጥተህ ከተወሰነ ጊዜ በላይ ቆይተሃል በሚል የመኖሪያ የሥራ ፍቃዱን ከልክሎታል። በዚህም ምክንያት በስዊድን በጥገኝነት ለመኖር ተገድዷል። ደራሲ ታደሰ ገብረ ኪዳን ብዙ አየሁ በተሰኘ መጽሐፍ ላይ ሲአይኤ እንዲባዩን ለማንም ታዛዥ ያልሆነውንና ደፋርና ልብ ሙሉን ገጣሚና ባለቅኔ አስተሳሰቡ አፍራሽና ጠማማ ስለሆነ መንግስት በአይነ ቁራኛ ሊጠብቀው ይገባል ማለቱን ጽፏል። ለዚህም ይመስላል በሄደበት ሁሉ መንግስታት በቁጥጥራቸው ስር አድርገው ምቾት ያልሰጡት። እሱ ግን በዓለም ላይ በአንድ ስፍራ ለመኖር ባለው ተስፋ በቋጠራት ቅኔ እንዲህ ሲል ገልጾ ነበር። ለእኔ ማረፊያ ያህል በሰፊው ዩኒቨርስ የማጣ አይመስለኝም ዓለምን ባዳርስ ካድማስ ጥጋት ካጥናፍ አንዲት ጋት ትነፍገኝ ሆን ወይ እሩሩሃ መሬት ለእድሜ መግፊያ ለሚቀረኝ ሕይወት። ደራሲ ገጣሚና ባለቅኔ ኃይሉ ገብረ ዮሐንስ ገሞራው ወደ 40 ዓመት በስደት ይኖር ሲሆን በርካታዎቹን የስደት ዓመታት በስዊድን ስቶክሆልም ነበር ያሳለፈ። በኢትዮጵያ የስነ ጽሑፍ ታሪክ ታላቅ ስፍራ ካላቸው ባለቅኔዎች መካከል ግንባር ቀደም ቦታ የሚይዘው ኃይሉ ገሞራው በተወለደ በ71 ዓመቱ በዕለተ ሰንበት ጥቅምት 30 ቀን 2007 ዓ.ም ምረት በስደት ከኖረበት ስቶክሆልም ከተማ በመኖሪያ ቤቱ ከዚህ ዓለም በሞት ተለይቷል። ሞትን በሷ አንደበት በግጥም እንዲገልጾት ነበር። እንደ ኪሩብ ሁሉ ክንፍ አልባ ቢኖረኝ መች ተጠበስ ነበር በዚህ ዓለም ጉዳይ ስላጣው ብቻ ነው መሸሻ መድረሻ በዚች በሽት ዓለም የኖርኩ እንደውሻ በስጋዬ ብቻ ውጪ ሀገር ስካለው ወቁልኝ በርግጥ አልኖርኩም ሞቻለሁ ወቁልኝ በርግጥ አልኖርኩም ሞቻለሁ። ባለቅኔውና ገጣሚው የቤተ ክህነቱ ሰው ኃይሉ ገብረ ዮሐንስ ገሞራው ነፍስህን በአጸደ ገነት ትረፍ። የተከበራችሁ የእሁድ ጨዋታ ፕሮግራም አድማጮች ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ሳምንት እስከምንገናኝ ድረስ ጤና ይስጥልን።
አለን እንግዳችን ከወደ ቤልጅየም አካባቢ መስለኛል ካልተሳሳት ከተሳሳት ቁጣርማሉ ገሃስ አህመድ ይባላሉ የአፋር የሰባይ መብት ድርጅት አባልናቸው መስራች ወዘተ እስቲ ከሳቸው ጋር አጥር ያለው ይት እናረጋለን ተናስልኛ ቶ ጋስ
ተናስልኝ
ይስማል በደም
ይስማላው
ኦኬ እንግዲህ ወደፊት ሰፋ ያለ ውይይት እናደርጋለን ግን ለዛሬው አጥር ያለ ለወገኖቹ ለኢትዮጵያን ወገኖቹ በአፋር አካባቢ ያለውን ችግር አጥር አድርገው እንዲያስረዱልን ነው ምንድነው ሰሞኑን የምንሰማው በአፋር ወገኖቻችን አካባቢ ያለው ነገር
እንግዲህ በጣም አመሰግናለሁ አቶ አህመድ እኔ ባለፈው ወር ማለት በኦገስት ጀምሮ ለአንድ ወር ከ20 ቀን አካባቢ ወደ አፋር ሄደን ነበር ዶክተር አብይ ፕራይም ሚኒስተር በጥሪ ባደረገልን መሰረት የአፋር ፒፕልስ ፓርቲና እንዲሁም እኔ የአፋር ሁማን ራይትስ ኦርጋናይዜሽን ፕሬዝዳንት ነኝ እዛ ገብተን የአፋር ሁኔታ ለማየት ሞክረን ነበር ነገር ግን በአፋር ክልል ባለስልጣኖች ደባ ምክንያት ለአንድ ወር ያክል በሆቴል እንድንቀመጥ ተደርገናል ከዛም በኋላ እዛ ከሄድን በኋላም በጣም ከፍተኛ የሆነ ደባ በመፈጸም ህዝብን ማነጋገር ያልቻልንበት ሁኔታ ነው ያለው። በአጠቃላይ የአፋር ክልል ያልተደመረ ክልሎች ውስጥ አንዱ ነው። ከዛም ውስጥ እንግዲህ ወጣቶች ይሄንን በኢትዮጵያ ደረጃ የመጣውን ለውጥ በአፋርም ለውጥ ይመጣ ይገባል የሚል ነው። እንግዲህ በአፋር ክልል ላይ ለ28 አመት ያክል በመሐይሞችና እንዲሁም ደግሞ የቲፒኤልኤፍ ድርጅት ያስቀመጣቸው ተላላኪዎች ናቸው የአፋር ክልልን እየመሩ ያሉት። ስለዚህ የወጣቱ የተማረው ኃይል አሁንም ለውጥ እንፈልጋለን፣ በተማረው ኃይልና የቲፒኤልኤፍ ጅምቾች ከክልላችን መውጣት አለበት የሚል ከፍተኛ የሆነ ጥያቄ በሰላማዊ ሰልፍ በማድረጋቸው ምክንያት ብዙ ወጣቶች፣ ወደ 50 የሚጠጉ ወጣቶች እስካሁን ድረስ ታስረዋል። እንዲሁም ደግሞ በትናንትና ሁለት ወደ 10 የሚጠጉ በጥይትና በተለያዩ ነገሮች የተጎዱ ሆስፒታል የገቡ ያሉ ነው እና ዛሬም ራሱ በአዋሽ ከተማ ላይ ከፍተኛ የሆነ ሰላማዊ ሰልፍ እየተደረገ ያለበት ሁኔታ ነው እና በተለያዩ በተለይ ላለፉት 3 ሳምንታቶች ውስጥ ወደ 15 ወረዳዎች ውስጥ ከፍተኛ የሆነ ሰላማዊ ሰልፍ እየተደረጉ ነው ያሉት። የክልሉ ፓርቲም ለሁለት የተከፈለበት ሁኔታ ነው ያለው እና ከፍተኛ የሆነ ችግር ደባ የሰላም ጥሰት እየተፈጸመ ያለበት ክልል ነው።
በጣም አመሰግናለሁ አቶ ጋሃስ ስለሰጡን ማብራሪያ። በነገራችን ላይ ይሄን ያህል አመት ሙሉ በስልጣን ላይ የቆየው የቲፒኤልኤፍ አንጃ የሆነው የአፋርን ህዝብ በሚመራው ድርጅት በአሁኑ ጊዜ ምንም አይነት የመደመር ምልክት አያሳዩም ማለት ነው? በመሐከሉ በመንግስት በኩል ሲሄን በተመለከተ ምን አይነት እርምጃ መወሰድ አለበት ይላሉ? ለመወሰድስ የሞከሩት ነገር አለ ወይ?
እኛ እንግዲህ ለዶክተር አብይ መንግስት ያሳወቀን ያለነው ነገር ምንድነው? ይሄ የአፋር ህዝብ ጥያቄ መብት ነው፣ የመደመር መብታችን ይከበር ነው እንደው በአብዛኛው የሚነሳው ጥያቄ። ስለዚህ ይሄ ጥያቄ እንደ ሶማሌ ከፍተኛ የሆነ ህይወት ንብረት ከጠፋ በኋላ የማዕከላዊ መንግስት የሚያደርገው ጣልቃ ገብነት ምንም ጥቅም የለውም። ስለዚህ ከዛ በፊት በተለይ ደግሞ የጅቡቲ አዲስ አበባ መስመር፣ የአሰብ አዲስ አበባ መስመር ወደ 700 ኪሎ ሜትር አቋርጦ የሚሄደው የአፋር ክልል ነው። ስለዚህ ይሄ መንገድ ተዘጋ ማለት የኢትዮጵያ ጉሮሮ ማለት ነው። ማንኛውም አፋር ይሄ መንገድ ተዘግቶ ሌላ ኢትዮጵያኖች ችግር ላይ እንዲወድቁ አይፈልግም። ነገር ግን መብቱን ለማስከበር እስከዛ ድረስ ሊሄድ ይችላል። ስለዚህ ይሄ ወጣት የሚያደርገውን ትግል እንትን ማለት አለባቸው፣ መደገፍ አለባቸው፣ ጣልቃ መግባት አለባቸው። አሁን ባለፈው ጋምቤላ ላይ የተደረገው ነገር በጣም አመርቂ የሆነ ውጤት አምጥተዋል። ትናንትና ወዲያም እነሱም የመከላከያ ሰራዊቱ የኤታማዦር ሹም ሳሞራ ዩኑስን ጨምሮ የላኩት ግሩፕ አለ። ነገር ግን ያ ግሩፕ ትናንትና ወደ 3 ሰዎችን አግዶ ነበር። የክልሉ ፕሬዝዳንት በቲፒኤልኤፍ የሚሰጠው ትዕዛዝ መሰረት ምክትል ፕሬዝዳንቱን እንዲሁም ደግሞ የቀድሞ ፕሬዝዳንት አቶ ኢስማኤል አሊ ስሩን እንዲሁም አሊ ሁሴን የግብርና ቢሮ ኃላፊውን ከስራ አስፈጻሚ ኮሚቴ አግዶ ነበር። እነሱ በመሄዳቸው ምክንያት ያንን እገዳ እንደገና አንስቷል። ያ ሳይሆን ስር ነቀል የሆነ ለውጥ መምጣት አለበት። ይሄ ክልል አልተደመረም ብሎ ማለት ለኢትዮጵያ ጉዳት ሊያደርስ የሚመጣ የሚችል ነው። ስለዚህ ይሄ ወጣት ደግሞ የሚጠይቀው ጥያቄ መብቱን ነው። ወደ አላስፈላጊ የሆነ ንትርክና የሆነ ውጥቅት ውስጥ ከመግባቱ በፊት የማዕከላዊ መንግስት ቁጭ ብሎ በተረጋጋ አይነት መልኩ የአፋር ምሁራኖችን፣ የተለያዩ የተቃዋሚ ፓርቲዎች ከውጭ ገባሉ፣ እኛንም ጨምሮ በማረጋጋት ይሄ አይነት መፍትሄ ሊሰጠው ይገባል የሚል እምነት ነው ያለ።
ምንድን ነው ይሄን በተመለከተ እናንተ መደመሩን እንፈልጋለን፣ በሌላው ወገን ኢትዮጵያኖች ወገኖቻችን የሚደረገው ለውጥም እኛ ጋር ይድረስ ስትሉ የማዕከላዊ መንግስት ምንድን ነው ችግር አለበት? ወይስ ይሄንን የቲፒኤልኤፍን ስለሚደግፉ ነው ዝም ያሉት? ወይስ ምንድን ነው አደጋለው? ምንድን ነው ዝም ያሉበት ምክንያት? መቼም ዝም ብለው እስከ መጨረሻው የሚቀሩ አይመስለኝም።
እስካሁን ድረስ በእርግጥ ብዙ ቦታ ላይ የሚነሱ እሳቶችን በማጥፋት ነው ጊዜያቸውን ሲያጠፉ የነበሩት የማዕከላዊ መንግስቱ፣ ያ ይገባናል። ነገር ግን እዚህ ቦታ ላይ የሚነሳው እሳት ደግሞ ከፍተኛ የሆነ ነው። ምክንያቱም የቲፒኤልኤፍ የዚህ የሸሸ ኃይል በጠቅላላ ኢኮኖሚውንም ሶሻሉንም ፖለቲካውንም በአጠቃላይ የተቆጣጠረበት ሁኔታ ነው አፋር ላይ ያለው። ምክንያቱም ከአዲስ አበባ ነቅሎ ሲሄድ አፋርን ነው የያዘው። ምክንያቱም የጨው መሬቶች ብዙ መሬቶች አላቸው። ዛሬ ወጣቶቹ ለምሳሌ በራሐሌ ላይ አስአሌ የሚባለውን ከ20 ሺህ ሄክታር በላይ ይዛ የነበረችው ዘቢቱ የምትባል ኮሎኔል የአቶ አባይ ፀሐዬ ዘመድ በከፍተኛ ተጋድሎ ያለፈው 2 ሳምንት ማሽኖቿን ሁሉ ሰብስባ እንድትወጣ የሆነበት ሁኔታ ነው የተፈጠረው። እንደገና አፍዴራ ላይ ያለውንም ጨው እንደዚሁ ንቅናቄው ተጀምሯል። ስለዚህ ይሄ አይነት የዚህ የኢኮኖሚ የበላይነት ያለበት ክልል እንዲሁም ደግሞ ራሱ የተፈጠፈው የክልል መንግስት ስለሆነ እዛ ቦታ ላይ ያለው ያንን ይዞ ለማተራመስ የሚያደርገው ጥረት አለ። ነገር ግን የማዕከላዊ መንግስቱ ማወቅ ያለበት ነገር ይሄ ቦታ ካልጸዳ ከፍተኛ የሆነ ችግር ሊያመጣ የሚችል ነው። እንዳልኩት የኢትዮጵያ የጉሮሮ መንገድ ነው ያ መንገድ ማለት። ስለዚህ ዛሬ እነሱ እንደፈለጉ ሌላ ቦታዎች ሁሉ ተዘግቶባቸው አንደኛ መንገድ በባስ እየሄዱ ከአዲስ አበባ ተነስቶ በአፍዴር አድርጎ ነው መቀሌ ላይ እየገባ ያለው። እኛ ይሄን መንገድ መዝጋት ቀላል ነው ለኛ በጣም ባንድ ሽፍታ መዝጋት የሚችል ነው ነገር ግን ያን ነገር አይ አንፈልገውም ምክንያቱም መብት መጠየቅ ሰላማዊ በሆነ መልኩ የሚጠይቁ ወጣቶች በጥይት እየተነቱ ባለበት ሁኔታ የማዕከላዊ መንግስቱ ዝም ብሎ ቆሞ ማየት ዋጋ ያስከፍላል ነው ስለዚህ በዛ አይነት መልኩ አሁንም የዶክተር አብይ መንግስት የላካቸው ባለስልጣኖች አሉ ግን ገፍተው መሄድ አለባቸው ለውጡ በትክክለኛ መሬት ሊለቅ ይገባል የሚለውን ነገር በደንብ አንክረው መስራት ያለባቸው ይመስለኛል ያ ካልሆነ ግን ከፍተኛ የሆነ ችግር ሊፈጠርበት የሚችል ሁኔታ ነው ሊፈጠር የሚችለው
አቶ ጋሃስ የዶክተር አብይን የሰላም የዲሞክራሲና የአንድነት ሙከራ መርዳት ያስፈልጋል ነው የሚሉት በተለያየ በተዘዋሪ መንገድ ውጤት እንዲያመጣ
አዎ እኛም የገባነው ትልቁ ነገር ምንድነው ጥሪ ተደርጎልን የአፓር ፒፕልስ ፓርቲ በአጠቃላይ ከዚህ ዶክተር ኮንቴን ጨምሮ ነው አብረን የገባነው ይሄ የገባንበት ምክንያት ምንድነው ለውጡ በአፋር ላይ እንዲመጣ የበኩላችንን እገዛ እናደርጋለን ነው ምክንያቱም ይሄ ለውጥ መደገፍ የኢትዮጵያዊነት ግዴታችን ነው እኛ በኢትዮጵያዊነት አንደራደርም ያ የታወቀ ነው በአፋር በኩል እንኳን እኛ
ግመሎቻችን
የሚል አዎ ስለዚህ ይሄ አሁን አንዳንድ ወጣቶች ኢትዮጵያዊነታችን ጥያቄ ውስጥ እንዲገባ እየተደረገ ያለበት ሁኔታ ነው ያለው ምክንያቱም እንትነው ሌላው አካባቢ የመጣው የለውጥ ንፋስ እኛ ላይ ያለ መምጣቱ ዶክተር አብይ ከመጡ ጀምሮ በአብዛኛው ወጣቶች እየታሰሩ ነው ያሉት ዶክተር አብይን በመደገፋቸው ምክንያት ሌላ እንኳን አይደለም የዶክተር አብይን ቲሸርት በመልበሳቸው ምክንያት የታሰሩ ወጣቶች አሉ የመጀመሪያ ሰኔ 16ን ሲወጡ ወደ 128 ወጣቶች ተይዘው እሳቸው ሰመራ መጥተው በጎበኙበት ቁጥር 150 ወጣቶች ተይዘው ለአንድ ወር ያክል በእስር ላይ የቆዩበት ሁኔታ በዛን ሰዓት የጠየቀን የማዕከላዊ መንግስት የለም እና ለአንዱ የመጣው ለውጥ ለኛ ያልመጣበት ምክንያት ይሄ አገርን ለሁለት የሚከፍል ነው ሆድን የሚያሻክር ነው ምክንያቱም እኛ የለውጡ ተጠቃሚ ለምን አልሆንም የሚል ነው ስለዚህ በተለያየንም ዘር ችግር እንዳለባቸው እናቃለን የተለያየ ቦታ ላይ ይሄ የለውጡን የማይደግፍ አንጃዎች የሚያስተሷቸው እሳቶች እንዳሉ ይገባናል ነገር ግን ከፍተኛ የሆነ ችግር ሊያመጣ የሚችል በተለይ ይሄ እንዳልኩት ስትራቴጂካሊ ከጀቡቲ ጋር የሚያገናኝ ከአሰብ ጋር የሚያገናኝ መስመር ያለበት እንትን ስለሆነ በጥንቃቄ ሊታይና መፍትሄ ሊፈለግለት ይገባል ነው የምንለው
እጅግ በጣም አመሰግናለሁ አቶ ጋሳ አህመድ ከዶክተር ኮንቴ ጋርም ከርሶ ጋርም ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን የኢትዮጵያ ድምጽ ሬዲዮም የናንተን ጭንቀትና ሐሳብ ይካፈላል ባስቸኳይ እናንተም አከባቢ የዶክተር አብይ የጀመሩት ለውጥ በስር እንዲሰድ ምኞቱና ፍላጎቱ ነው በሚቀጥሉት ሳምንታት እናንተ ጋር ውይይት እናደርጋለን ጤና ይስጥልኝ ጌታይ
እኔም በጣም አመሰግናለሁ ሁሉም ኢትዮጵያውያኖች ለዚህ ለአፋር ህዝብ ሰቆቃ በጋራ ቆመን ልናወግዝ ይገባል አመሰግናለሁ
ጤና ይስጥልኝ አድማጮቻችን አሁን ደግሞ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዳ አለን። እንግዳችን የስካንዲኔቪያ የኢትዮጵያ አምባሳደር የሆኑት ፕሮፌሰር መርጋ በቃና ናቸው። ተናስተልኝ ፕሮፌሰር መርጋ ተናስተልኝ ይላሉ በኢትዮጵያ ድምጽ ሬዲዮ አዘጋጆችና አድማጮቻችን
ስም እንደምን አላችሁ እንደምን አደራችሁ?
ተናስተልኝ ፕሮፌሰር መርጋ ዛሬ እንግዲህ ከርሶ ጋር አጠር ያሉ ውይይቶች እናደርጋለን። ስለ ፕሮፌሰር ስለ ዶክተር አብይ አህመድ የፍራንክፈርት ጉዞ እና እንዲሁም ደግሞ አንዳንድ ጥያቄዎች አሉ ከኢትዮጵያኖች ወደርሶ እንድንወረውር የመጡልን እነሱን በተመለከተ ነው ውይይቱን እናደርገው። በቅድሚያ እጅግ በጣም አመሰግናለሁ ለዚህ ውይይት ፈቃደኛ በመሆኑ አምባሳደር መርጋ።
እኔም ይህንን እድል ስለሰጣችሁኝ በጣም አመሰግናለሁ።
አምባሳደር በቀጥታ ወደ ጥያቄ ልግባና የዶክተር አብይ ነ ፍራንክፈርት ጉብኝት አላማ አጥራ አድርገው ቢገልጹልን ምንድነው እሱ አላማው?
የዶክተር አብይ ጠቅላይ ሚኒስትራችን ዶክተር አብይ አህመድ አውሮፓ ማለት ከአውሮፓ ከመኖሩት ኢትዮጵያን ዲያስፖራና ትውልደ ኢትዮጵያን ጋር ለመገናኘት ነው ዋና አላማው። ይሄም ሆኖ ግን ዘርዘር ባለ መልኩ በአገራችን በኢትዮጵያ ውስጥ እየተከናወነ ስላለው አጠቃላይ እንቅስቃሴ ለዚህ ለኢትዮጵያውያን ዲያስፖራ ለማስረዳት ነው። በዚህም እንቅስቃሴ ውስጥ ዜጎች ስለሚኖራቸው አስተዋጽኦና ተዋጽኦ ማሳየት ነው። በሶስተኛ ደረጃ ዲያስፖራው የሚሰጠውን ኮንስትራክቲቭ ፊድባክ ፍላጎት ራዕይ መስማት ናቸው። ጠቅለል ባለ መልኩ የዜጋ ዲፕሎማሲ ማራመድና በአገር ጉዳይ ላይ መግባባትን መፍጠር ነው።
ኦኬ። ማን ነው የሚያዘጋጀው ይሄን ዝግጅት? ማን ነው አቀነባባሪው? ማን ነው ኃላፊው? ወደ ኋላ ላይ እንዴት እንደሆነ እንዲያስረዱን እንመጣለን። ማን ነው የሚያቀነባብረው?
ይሄንን የሚያስተባብረው ዋና ወይም ደግሞ የሚያዘጋጀው ዋና ካውንስል በአምባሳደር ብርቱካን የሚመራ አምባሳደር ብርቱካን ስቴት ሚኒስትር ነች በውጭ ጉዳይ ሚኒስቴር በሷ የሚመራ አንድ ካውንስል ተቋቁሟል። ይሄ ካውንስል በዋነኛነት በበርሊን በሚገኘው ኢትዮጵያ ኤምባሲ ጽህፈት ቤትና ፍራንክፈርት በሚገኘው ቆንስላ ጽህፈት ቤት አማካይነት ከሁሉም አምባሳደሮች ከአውሮፓ ከሚገኙ ማለቴ ነው ከሁሉም አምባሳደሮች ጋር በመገናኘት በአካል በቴሌኮንፈረንስ በመገናኘት ዝግጅቱን ይመራል ማለት ነው። ይሄም በየአገሩ ሄዶ እያንዳንዱ አምባሳደር በሚሸፍነው አገር ውስጥ ሄዶ ደግሞ ከኮሙኒቲ ማህበራት ጋር በቅርበት ሰርቶ ይሄንን ፕሮግራም ወደ ተግባር ይቀይራል ማለት ነው። ዲያስፖራው በነቂስ ወጥቶ እንድሳተፍ ከቀጥታ ከመሪው ጋር እንድገናኝና ውይይት እንዲያደርግ የሚያመቻች አካል እነኚህ ሶስቱ ናቸው። በዝግጅት ላይም እስካሁን ድረስ የምሰራው በዚህ አይነት መልኩ አንድ ወጥ በሆነ መልኩ በአውሮፓ ደረጃ እየተከናወነ ይገኛል ማለት ነው።
ይሄን አድርጋችኋል እናንተ?
አዎ ያድርገናል። እኛ እንደጋጣሚ ቀደም ብለን ኦገስት 8 ቀን ነው ጀመርነው በራሳችን ሂደት ይሄ መጣል ብለን አላሰምንም ነበርን። በራሳችን ሂደት 9 በስዊድን የሚገኙ 9 ኮሚኒቲ አባላት አማራር ይቅርታ 9 ኮሚኒቲ አማራር ጋር በየጊዜው በመገናኘት ብዙ ርቀት ሄደናል። ይሄ የተመቻቸ ግራውንድ ፈጥሮልናል። ስለዚህ እኛ በአካል በእኛ ጽፈት ቤት በየሳምንቱ አና የጀመርነውን ወደ 2 ሳምንቱ በማሸጋገር በየጊዜው እንገናኛለን። ጥሩ ትብብር ፈጥረናል። ጥሩ ተዳምረናል። የይቅርታ የፍቅር ሰንሰለቱን ዘርግተናል። የጥላቻውን ግድግዳ ቀደም ብለን በኦገስት ላይ ሰብረናል እና በጥሩ ሁኔታ ላይ እንገኛለን። በአካል ደግሞ በስዊድን ከሚገኙት ብዛት ያላቸው የኢትዮጵያን ዲያስፖራ ባሉበት ጆተበሪ ሄደናል። በዴንማርክ አደራጅተናል። ጥሩ አደረጃጀት ፈጥረናል። በኖርዌይም እንደዚሁ በኦስሎ እና በበርገር ከተማዎች በአካል በመገናኘት በጥሩ ሁኔታ ላይ በመግባባት እየተንቀሳቀስን እንገኛለን ማለት ነው። ስለዚህ የኛ ኢትዮጵያን ዲያስፖራ በኖርዲክ ሀገር የሚገኙት በጥሩ ሁኔታ ላይ ከኛ ጽፈት ቤት ጋር በመተባበር በመደጋገፍ እየሰራን እንገኛለን።
አምባሳደር አንዳንድ ታዛቢዎች የሚጠይቁት ጥያቄ አለ። የጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካ ጉዞና የአውሮፓው ጉብኝታቸው ኢትዮጵያን በተመለከተ ማለት ነው፣ ኢትዮጵያና ኢትዮጵያ ትውልድ ኢትዮጵያን በተመለከተ በአይነትም በብዛትም የተለየ ነው። ያኛው መጠኑ ለየት ያለ ነው። ያኛው የአውሮፓውን ብዙም እንዴት ነው እንትን አልሰጡትም ማለት ነው። በአንድ ቀን ውስጥ ባጭር ጊዜ ውስጥ እሮብ ቀን ምንድነው ጌታ ይሄ ምክንያቱ?
የእሮብ ቀን መሆኑ በኋላ ነው የገባን። እንግዲህ ይሄ ቴክኒካል ስህተት ሊሆን ይችላል ብዬ ገምታለሁ። ግን የአሜሪካው በመጠን እርግጥ አሜሪካ የኢትዮጵያን ዲያስፖራ ብዛት በጣም ብዙ ነው መጠኑን ካየን። ይሁን እንጂ በአይነት አውሮፓ ደግሞ ሁሉንም አውሮፓ ሀገሮች የሚሸፍን ነው። ኢትዮጵያውያን ያሉበት የአውሮፓ ሀገር ኢትዮጵያ ዲያስፖራ፣ ትውልደ ኢትዮጵያ ያሉበት የአውሮፓ ሀገርን የሚሸፍን ነው። ስለዚህ ትንሽ ለየት ይላል። የወቅቱም ሁኔታ ለየት ያደርገዋል። በወቅቱ የነበረው መሪ ቃል የተለያዩ ሀሳቦችን ማሰባሰብ፣ የጥላቻ ግድግዳን ማፍረስ፣ የአንድነትን ማምጣት፣ የይቅርታ ፍቅር ድልድይ መገንባት የሚል መሪ ቃል ይዞ ነበር የተነሳው። ይሄንን እድል በመጠቀም የተለያዩ ሀሳቦችን የሚያራምዱ የተለያዩ ሀሳቦችን በማገናኘት ዲያስፖራው ወደ አገሩ ገብቶ ለበርካታ ዓመታት ተለይቶ ከነበረው አገሩ፣ ወገኑ፣ ዘመድ አዝማዱ ጋር ተገናኝቷል እና ይህንን ሁኔታ የፈጠረ ነበር እና በወቅቱ የነበረው መሪ ቃል በፍቅር እንደመር፣ በይቅርታ እንሻገር የሚል ነበር። ለምሳሌ ጳጉሜ 2010 በእኛ አቆጣጠር 2010ን ከ2010 ወደ 2011 የተሸጋገር ነው። ጳጉሜ 1 የሰላም ቀን በማለት፣ ጳጉሜ 2 የፍቅር ቀን፣ ጳጉሜ 3 የይቅርታ ቀን፣ 4 የመደመር ቀን እና ጳጉሜ 5 የአንድነት ቀን በሚል ነበር ወደ 2011 የተሸጋገር ነው። አሁን ግን የደረስንበት ወቅታዊ ሁኔታ ይህንን መሪ ቃል ወደ ተቀይሮታል። አንድ ሆነን እንነሳ፣ ነገንም እንገነባ የሚል ነው። ስታንድ ቱጌዘር ቢውልድ ዘ ፊውቸር። ይሄ በአይነት እንግዲህ የአውሮፓውን ለየት የሚያደርግ አንድ አቅጣጫ ነው ማለት ነው። በአጠቃላይ ይህንን ይመስላል። ቀደም ብሎ ግድግዳው ፈርሶ ቅድመ ተቃቀስኳቸው ወደ ተግባር ተቀይሮ አሁን ስሎጋኑ አንድ ሆነን እንነሳ ነገን እንገነባ የሚል በአውሮፓ የሚከበር ይሆናል ማለት ነው።
በጣም ጥሩ። ፕሮፌሰር አምባሳደር መርጋ፣ ሌሎች ደግሞ ኢትዮጵያውያኖች አሉ በዚህ በተለይ በስካንዲኔቪያ በጣም ቅር የተሰኙ አሉ። እንግዲህ ምን ያህል እውነት እንደሆነ አላውቅም። ብዙ ዓመት የኖሩ ኢትዮጵያውያኖችን የፖሊስ ያለ ፍላጎታቸው በግድ በኃይል አስገድዶ ሲወስድ የኢትዮጵያ ኤምባሲ ሊሴ ፓሴ ነው የሚባለው ወረቀት እየሰጠ ይተባበራል የሚባል ጭምጭምታ አለ። ይሄንን እርስዎ ምን ይላሉ? እንደዚህ ታደርጋላችሁ?
እኛ በእውነቱ እዚህ ያለ ነው። በመጀመሪያ ደረጃ ይህንን ኢንፎርሜሽን ያገኘሁት ባለፈው 2 ሳምንታት ወደ ኖርዌይ የሄድኩበት ጊዜ ነበር። ኦስሎ ከተማ ከኢትዮጵያን ዲያስፖራ ጋር ውይይት አድርገናል። በብዛት ወጥተው ነበር። ተመሳሳይ ውይይት በበርገር አድርገን ነበር እና በሁለቱም ከተሞች የተነሱት ጉዳዮች ጠንከር ብሎ የተነሱት ጉዳዮች ናቸው እነኚህ አሁን እየጠየቃችሁኝ ያላችሁት። ይህንን ጉዳይ ለመጀመሪያ ጊዜ ነው እዛ የሰማነው። እኛ ግን ምንድን ነው እኛ እንደ ማለት እንግዲህ መንግስትን ወክለን ያለ ነው የመንግስትን ፖሊሲ ነው ምናራምደው የኢትዮጵያን ብሔራዊ ጥቅም ማስከበር ነው ስራችን የኢትዮጵያ ብሔራዊ ጥቅም ማስከበር ሲባል እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ዲያስፖራ እዚህ ውስጥ አለ የእያንዳንዱን መብት ማስከበር መታገል የግድ ይላል እነኚህ ዜጎች እኛ በአጠቃላይ እንደ መንግስት ፖሊሲ ዜጎቻችንን አንቀበልም አንልም እንቀበላለን ይሁን እንጂ ተግባራዊ ለማድረግ ወደ መሬት ለማውረድ ደንብ ይፈልጋል መመሪያ ይፈልጋል የሁለቱ መንግስታት ስምምነት ይፈልጋል እንዴት ነው የምንመለሱት በፍላጎት በማኖጪ ተመልሶ መቋቋም ብዙ ነገሮች አሉ እዛ ውስጥ ያ ሳይደረግ ያለ ፍላጎት በግዴታ አስገድዶ መመለስ ትክክል ነው ብለን አንቀበልም ይሄንን ካወቅንበት ጊዜ ጀምሮ ከመመለከታቸው የመንግስት ተቋማት ጋር በተለይ ከኖርዲክ አገር ከውጭ ጉዳይ ሚኒስትር እና በእኛም በኩል በውጭ ጉዳይ ሚኒስትር በኩል ይሄንን አጠቃላይ ሁኔታ እልባት ለማስገኘት እየተንቀሳቀስንበት እንገኛለን ስለዚህ በአጠቃላይ እኛ ያለነው ብሔራዊ ሀገራችንን ጥቅም ለማስከበር እንጂ በዜጎቻችን ላይ ጥቃት ሲደርስ ለማየት አይደለም ይሄንን በእኛ በኩል በምንም ተአምር አንቀበልም አናደርግም
ለዚህ ጥያቄና መልስ ስለሰጡኝ አመሰግናለሁ አምባሳደር መርጋ ሌሎች የኤምባሲውንና አርሶን በተመለከተ ጥያቄዎችም ቀርበውልኛል ከህዝብ ካድማች ምንድነው የሚለው አምባሳደር መርጋን ለማግኘት ብንሞክር በፍጹም አይቻልም ከታች ያሉት ሊያገናኙን አይፈልጉም የሚሉ አሉ። አንድ ሌላው የመጣልኝ ጥያቄ ደግሞ ይሄ ፕሮግራም እየተላለፈ ነው የሚመጣው ጥያቄዎቹ። ሌላው የመጣልኝ ጥያቄ ደግሞ ምንድነው የሚለው የተለያዩ ኤምባሲያችን የኢንፎርሜሽን ማዕከል መሆን መቻል አለበት አገራችንን ያሉት ሁኔታዎች ለማወቅ በኤምባሲው በኩል ኢንፎርሜሽን ማግኘት መቻል አለብን። በተለይ የተለያዩ ሚዲያዎች አሉ ኢትዮጵያ ውስጥ ያማራው የኦሮሞው የትግሬው ወዘተ የነዚህን ሚዲያዎች ፊድባክ መስጠት ፈልገን ኢንፎርሜሽን ከዛ ለማግኘት እንዴት እንደምናገኛቸው ለማግኘት ሞክረን አልቻልንም። እነዚህ ሁለት ጥያቄዎች አጠራ አድርገው ቢመልሱልኝ ጌታዬ።
ኦኬ የጥሩ ጥያቄ ነው። አሁን ከኦገስት 8 ጀምሮ ያካይን ያለው ውይይት ለዚህ ልባት ያመጣል። ኦኬ ምክንያቱም በህደት በመተባበር በጋራ በመንሰራበት ጊዜ የእናንተንም የኢትዮጵያን ዲያስፖራንም ሐሳብ እየተቀበልን እየተመካከርን ያሉትን ችግሮች እየለየን ደረጃ በደረጃ እንድንፈታ ያውን የጀመርናቸው ዝግጅቶች በጣም ወሳኝ ናቸው። እያካይን ያለው ነው በየወቅቱ በየሳምንቱ በየ2 ሳምንቱ እያካይን ያላቸው ያለን ስብሰባዎች በጣም ወሳኞች ናቸው። ምክንያቱም በእኛ መካከል እምነት ይፈጥራል። በአገር ደረጃ አንድ ማህበር ጠንካራ ማህበር እንዲቋቋምና ሚስዮኑን እንዲደግፍ የሚያደርግ ይሆናል። አንዱ ይሄ ነው። ሁለተኛው እኛ ሚስዮኑ 5 ሀገር ይሸፍናል። 5 ሀገር ውስጥ 5ቱ የኖርዲክ ሀገር ውስጥ በርካታ ኢትዮጵያውያን አሉ። ከእያንዳንዱ የሚቀርቡት ጥያቄዎች በጣም በርካታ ናቸው። ስልክ ሲደወል ጊዜ ታይም ኮንሱሚንግ ነው። አንዳንዱ ብዙ ያወራል፣ አንዳንዱ ብዙ ያለቅም። ምርማ ፍተሻ አድርገናል፣ ባይዘው ኢቫሉዌት አድርገናል። ሁለተኛ ይሄ ነው። ሶስተኛው በጣም አንደርስታንድ እንድታደርጉን ወይም ደግሞ ኢትዮጵያ ዲያስፖራ አንደርስታንድ እንዲያደርገን የምንፈልገው በትንሽ የሰው ኃይል ነው የምንሰራው። እንደውም ካሉን ዲፕሎማቶች 8 ዲፕሎማቶች 5 ዲፕሎማቶች ሂዶ ገና እነሱን የምተኩ አልመጡልንም። እስካሁን ድረስ ባለፈው ሳምንት አንድ ሰው ብቻ ነው መጣልን። በስልጠና ላይ እንዳሉ ነው የሰማነው። ስለዚህ በሂደት የሚቀረፍ ነው። ከኔ ጋር ለመገናኘት እኔ በእውነቱ ከእያንዳንዱ ጋር ብገናኝ ደስ ይለኛል። ከበርካታዎቹ ጋር ተገናኝቻለሁ። ቢሮም በመምጣት በተለያዩ መንገድም ተገናኝቻለሁ። እገናኛለሁ፣ ለወደፊቱም ይህንን አድርጋለሁ። ግን አንደርስታንድ መደረግ ያለበት የኔ ስራ በጣም ሰፊ ነው። በአምስቱ ሀገር የቢዝነስ ዲፕሎማሲ፣ የፐብሊክ ዲፕሎማሲ፣ የፖለቲካል ዲፕሎማሲ ብዙ ነገሮች አሉ። ቅድም ያልኳችሁ ነው የብሔራዊ የኢትዮጵያን ጥቅም ማስከበር ነው። ስለዚህ መጠነ ሰፊ ስራዎች አሉ። አንዴ ወደ አንዱ ሀገር ሌላ ጊዜ ወደ ሌላው ሄዳለሁ። የኔ ስኬጁል ዴይሊ ስኬጁል ብታዩ በጣም የተወጣጠረ ነው። ከዛ ከዛ የተነሳ ሁሉንም ማነጋገር አይቻልም። ግን ምን አለን የዲያስፖራ ዲፓርትመንት አለን ከቢዝነስ ፓብሊክ ፖለቲካል ዲፕሎማሲ ውጪ የዲያስፖራ ዲፓርትመንት አለን የቆንስላ ዲፓርትመንት አለን። በእነኚህ በኩል መፍታት ይቻላል። የማይፈታም ብቻ ነው ወደ እኔ መምጣት ያለበት ከጊዜ አንጻር እንጂ ከእያንዳንዱ ኢትዮጵያዊ ዲያስፖራ ጋር ቁጭ ብዬ ባወራ በጣም ትልቅ ደስታ ሰጠኛል በእውነቱ። እና ይሄን አንደርስታንድ እንደላለግ እምነት ይፈጠራል። ጀመርን ገና ጅምር ላይ ነን ያለነው። እኔም ገና አንድ አመቴ ነው እዚህ ከመጣሁ። ስለዚህ በሂደት እያስተካከልን እየተነካከርን እንሄዳለን። በሩ ክፍት ነው። ዋናው ልቤ ክፍት ነው ከእናንተ ጋር ለመስራት ከእናንተ ጋር ለመተባበር በጣም ዝግጁ ነኝ። እንድታወቅልኝ ይገባል።
በጣም ጥሩ አምባሳደር መርጋ። በመጨረሻ እንግዲህ አሁን የገባኝ እነዚህ ችግሮች ከጊዜ ጋራ በሰው ኃይሉም ሲስተካከል ይፈታሉ። እርሶ በግሎ ፍላጎቶ ሰፊ ነው ከኢትዮጵያው ኮሚኒቲ በስካኒላ ከሚኖር ጋር ለመገናኘት ነው። በዚህ ተስማማ እንደሱ ከሆነ በመጨረሻ አምባሳደር ይሄ ሬዲዮ 25 አመት አገልግሏል። 25 አመት እንደውም ባለፈው ሴፕቴምበር አክብሯል። እርሶም ሊገኙ አስበው ሳይሳካለት ኢትዮጵያ ስለተጠሩ ሄደው ነው እንግዲህ እንደነገሩኝ ከሆነ በዚህ 25 አመት ውስጥ አንድ ጊዜም እንኳን ከዚህ ኤምባሲ ተወካይ በእኛ ሬዲዮ ላይ ቀርቦ አያውቅም። ምንድነው እርሶ ነው የመጀመሪያው? ምን ይስማውታል? አንደኛ ምን ይስማውታል? ሁለተኛ ለምንድነው እስከዛሬ ይሄ ነገር እኛ ብዙ ሙከራ አድርገን ያልተሳካልን ለምንድነው ዛሬ የተሳካልን? ጌታዬ
እንግዲህ በጣም ጥሩ ጥያቄ ነው። የወቅቱ ሁኔታ ያገናዘበ ነው። እኔ ይሄ ትልቅ ክብር ይስማኛል፣ ትልቅ ደስታ ይስማኛል። የመጀመሪያ በመሆነም በጣም ልዩ ስሜት ይሰጠኛል። ለወደፊቱም ከእናንተ ጋር ተባብሬ ለመስራት እጅግ ፍቃደኛ ነኝ። ምክንያቱም ሚዲያ ዛሬ የደረስንበትን ለውጥ ሁሉ የራሱ ድርሻ አለው። በተለያየ መንገድ በጥላቻ መንፈስ ስለማንገናኝ በየአመለካከታችን በተለያዩ ሁኔታዎች መንቀሳቀሳችን ነው እንጂ ለዲሞክራሲ ትልቅ አስተዋጽኦ አድርገናል። ይሄ የኔ እምነት ነው። እና የኢትዮጵያ ድምጽ ራዲዮ ከዚህ ውስጥ ከመደመሩ ለዲሞክራሲው ያደረገው አስተዋጽኦ ትልቅ እንደሆነ ገነዘባለሁ። ባለፈው ሲልቨር ጁብሊ ወይም ደግሞ 25ኛ አመቱን ሲያከብር በየቀየ ሲቀርብልኝ ወዳው በደስታ እንደተቀበልኩ እዛ የነበሩት ከኔ ጋር የነበሩ ሰዎች ያውቃሉ። እንደ አጋጣሚ ጅማ ስብሰባ ስለነበረ የኦሮሞ ዲሞክራሲያዊ ፓርቲ ስብሰባ ስለነበረና እዛ ላይ ታዛቢ አርጎ ስለጋበዙን መሄድ ነበረብኝ። ይሄ ቀኑን ሁሉን ቼክ ማድረግ ይቻላል። ይሁን እንጂ ለሚዲያው ትልቅ ከበሬታ ስላለኝ አንድ ከኛ ስታፍ እኛን ጽፈት ቤት የሚወክል ልከን ተሳትፈናል። እኔም ተሳተፍኩ፣ ሌላም ሰው ተሳተፈ፣ የኢትዮጵያ ኤምባሲ ተሳትፏል። ለወደፊቱም እንሳተፋለን እና ለሚዲያ ትልቅ ከበሬታ አለን። ሚዲያ አገርን የሚያቃና፣ ሚዲያ የሚያስተካክል፣ ሚዲያ ለሁሉም ነገር ወደ አንድ የሚያመጣ ጉልበት ያለው ኃይለኛ ጉልበት ከታንክ የበለጠ ጉልበት ያለው ሚዲያ መሆኑን ስለምናቅ እና እናንተ እገዛ ስለምንፈልግ እናንተ አገር ወዳዶች እንደሆናችሁም እናቃለን። ከእናንተ ጋር ተባብረን ለመስራት ከሌሎችም ሚዲያ ኢትዮጵያን ዲያስፖራ ሚዲያዎች የሚመሩት ሚዲያዎች ጋር ተባብረን ለመስራት እኛ ዝግጁ ነን። አሁን ደግሞ የመጀመሪያ በመሆነ ከ25 አመት በኋላ ከእናንተ ጋር እንደ አምባሳደር ለመገናኘት በመቻለ ደጋግሜ ክብር ደስታ ይሰማኛል እና በጣም የላቀ ምስጋና ላቀርብላችሁ እወዳለሁ።
አምባሳደር በመጨረሻ በስካንዲኔቪያ ለሚኖሩ ወገኖቾ የሚያስተላልፉት አጠር ያለ መልእክት ካለዎት?
እሺ፣ አጠር አድርጌ አሁን በመካሄዶ ፍራንክፈርት ላይ በመካሄዶ ስብሰባ ቀድም ያልኩት አንድ ሆነን እንነሳ ነገር ምን ገነባ በመላ በነቂስ ወጣው እንድሳተፉ እና ከመሪያችን ጋር ፊት ለፊት እንድገናኙ መገናኘትና ሰከንድ ሃንድ ኢንፎርሜሽን ከመስማት ፕራይመሪ ኢንፎርሜሽንን መጨበጥ እንዲችሉ ጥሪን አቀርባለሁ። በሁለተኛ ደረጃ ሁሉንም የኢትዮጵያን ዲያስፖራ በአምስቱ ሀገር በሚንሸፍናቸው አምስቱ ሀገር ያሉትን ዲያስፖራዎች አንዱ ከአንዱ ሳይለይ ሁሉንም በእኩልነት ለማገልገል ዝግጁ ስለሆንኩ እናንተም ከኔ ጋር ተባብራችሁ ለመስራት ዝግጁ እንድትሆኑልኝ መልእክቴን አስተላልፋለሁ። እዚህ እንግዲህ የሚዲያ አንዱ መልእክቴ ለሚዲያ ነው፣ ቅድም ጨርሻለሁ። ስለዚህ በአንድነት ከመሪያችን ጋር ሆነን በስኬት ጉዟችን ትልቋን ኢትዮጵያን ለአፍሪካ የምትሆን ለዓለም የምትሆን እንገነባ። በጣም አመሰግናለሁ። መልካም ቀን ይሁንላችሁ።
እኛም በጣም እናመሰግናለን። ብዙ አድማጮች አሉ፣ ግን ለወደፊቱ ጥያቄ ለማቅረብ የሚፈልጉ ሰዓታችንም ስለደረሰ አምባሳደር መልካም ፈቃድ ሆኖ ወደፊት ይሄንን ውይይት እንቀጥላለን ብለን ተስፋ እናደርጋለን። ጤና ይስጥልኝ ጌታዬ፣ እጅግ በጣም አመሰግናለሁ።
እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ።
ፈዳቹ አድማጮች ከረፋዱ 11 ሰዓት ሆናል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በበርካታ ማራ ከተሞች ዛሬ ረፋዱን ከፍተኛ ሰላማዊ ሰልፍ እየተካሄደ ነው። በጎንደር፣ ደሴ፣ ባህር ዳር፣ ደብረ ብርሃንን ጨምሮ በሌሎች አካባቢዎች ቁጥሩ እጅግ ከፍተኛ ሆነ ሰው በሰልፉ የተሳተፈ መሆኑ ተዘግቧል። በተለይ ከሰሞኑ ትግራይ ልዩ ኃይል በራያና ባለማጣ በወሰደው ርምጃ በርካቶች መገደላቸው ሲታወስ፣ የዛሬዎቹ ሰልፈኞች እንዳሉት የትግራይ ልዩ ኃይል በአስቸኳይ ከራያ ካለማጣ ከወልቃይት እንዲወጣና የፌደራል ኃይል ለጊዜው እንዲገባ ጠይቀዋል። ከዚህም ባሻገር የፌደራሉ መንግስት የድንበር ማካለሎችን የማይፈታ ከሆነ የአማራ ህዝብ በራሱ አማራጭ ድንበሩን ያስከብራል ብለዋል ሰልፈኞቹ። ሰልፈኞቹ በተጨማሪም የፌደራል መንግስቱ ለጣናና ለላሊበላም ልዩ ትኩረት እንዲሰጠው አሳስበዋል። በሌላ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲሁም ከአማራ ክልል ብሔራዊ መንግስት ፕሬዝዳንት አቶ ገዱ አንዳርጋቸው ጋር በመሆን ዛሬ ረፋዱን በጣና ሐይቅ ዙሪያ ጉዳት እያደረሰ የሚገኘውን የእምቦጭ አረምን መጎብኘታቸው ተዘግቧል። በጉብኝታቸውም በአረሙ ላይ ጉዳት እያደረሰ መሆኑን ተዘዋውረው በመመልከት መንግስት ጥረቱን በማገዝ በጥናት ላይ ተመሰረተ እርምጃ እንደሚወስድ ዶክተር አብይ ተናግረዋል። ከዚህም ባሻገር ወደ ደቡብ ጎንደር አምርተው የመስኖ ምርቃት ማከናወናቸውም ተዘግቧል። አምባሳደር ሳህለወርቅ ዘውዴ የኢትዮጵያ ፕሬዝዳንት በመሆን ተሰየሙ። በሕዝብ ተወካዮች ምክር ቤት በተካሄደው ስነ ስርዓት የፌዴራል አራተኛ ፕሬዝዳንት የሆኑት ሳህለወርቅ ዘውዴ በዲፕሎማትነት የረጅም ዓመታት ልምድ እንዳዳበሩ ተዘግቧል። ከንግስት ዘውዲት ወዲህ የመጀመሪያ እንስት ርዕሰ ብሔርም ሆነው ተመዝግበዋል። በ1942 አዲስ አበባ ከተማ የተወለዱትና አንደኛና ሁለተኛ ደረጃ ትምህርት ቤታቸውን በሊሴ ገብረ ማርያም ትምህርት ቤት የተከታተሉት ፕሬዝዳንት ሳህለወርቅ ዘውዴ ከፍተኛ ትምህርታቸውን በፈረንሳይ ሞንቶሌ ዩኒቨርሲቲ መከታተላቸው ተዘግቧል። የመጀመሪያ ዲግሪያቸውን በተፈጥሮ ሳይንስ የወሰዱት ሳህለወርቅ ዘውዴ በተለያዩ ከፍተኛ የትምህርት ተቋማት በዓለም አቀፍ ግንኙነት ስልጠና መውሰዳቸው በፓርላማ በተነበበው የህይወት ታሪካቸው ላይ ተመልክቷል። በኢትዮጵያ ታሪክ አምባሳደር የወዲት ምሩ ቀጥሎ ሁለተኛው ሴት አምባሳደር በመሆን ያገለገሉት ሳህለወርቅ ዘውዴ በጅቡቲ በፈረንሳይና በተለያዩ ሀገራት የኢትዮጵያ አምባሳደር በመሆን አገልግለዋል። በአፍሪካ ህብረትና በኢጋድ የኢትዮጵያ ተወካይ እንዲሁም በውጭ ጉዳይ ሚኒስቴር የአፍሪካ ዳይሬክተርም በመሆን አገልግለዋል። በአፍሪካ ህብረት ጽህፈት ቤት ውስጥ የቀድሞ የኢትዮጵያ ንጉስ አጼ ኃይለ ሥላሴ ሐውልት ስራ በመጠናቀቅ ላይ መሆኑ ተገለጸ። ለአፍሪካ ህብረት ምስረታ ከፍተኛ ሚና ተጫውተው ሳለ አስተዋጽኦአቸው መዘንጋቱንና የኳሚ ንክሩማ ሐውልት ብቻ መቆሙ ብዙዎቹን ያነጋገረ ጉዳይ ነበር። በአፍሪካ ህብረት ምስረታም ሆነ የአፍሪካ ሀገራት ከቅኝ ግዛት ለመውጣት በሚያደርጉት ትግል በኢትዮጵያ መሪነታቸው ከፍተኛ ሚና የነበራቸው ንጉስ ኃይለ ሥላሴ ሐውልታቸው በአፍሪካ ህብረት ጽህፈት ቤት ውስጥ እንዲቆም ከፍተኛ ተጽዕኖ ያደረጉት ማቹ ጠቅላይ ሚኒስትር መለስ ዜናዊና መንግስታቸው እንደነበር ሲገለጽም ቆይቷል። የሰሞኑ የአፍሪካ ህብረት ከ55 ዓመት በፊት እንደ አውሮፓውያን አቆጣጠር ግንቦት 5963 የአፍሪካ አንድነት ሆኖ በአዲስ አበባ በ32 የአፍሪካ ሀገራት ሲመሰረት አስተናጋጇ ሀገር ርዕሰ ብሔርና የመጀመሪያውን የድርጅቱን ጻፊ አቶ ክፍሌ ወዳጆን የሰጡትን ንጉሱ ኃይለ ሥላሴ የአፍሪካ ሀገራት የካዛብላንካና ሞንሮቪያ በሚል በሁለት ቡድን ሲከፈሉ ወደ አንድ እንዲሰበሰቡና በጋራ እንዲቆሙ አብይ ቢና መጫወታቸው ሲገለጽ ቆይቷል። የአፍሪካ አንድነት ድርጅት እንደ አውሮፓውያን አቆጣጠር በ2002 ወደ አፍሪካ ህብረት መሸጋገሩን ተከትሎ በቻይና መንግስት ሙሉ ወጪ አዲስ ጽህፈት ቤት በአዲስ አበባ መከፈቱም ይታወሳል። የጋምቤላ ክልል ፕሬዝዳንት ስልጣናቸውን ለቀቁ። አዲስ ፕሬዝዳንትም ተሰይመዋል። በአዲስ አበባ ለአንድ ሳምንት ግምገማ ሲያደርግ የቆየው የጋምቤላ ክልል ገዢ ፓርቲ በፈቃዳቸው ስልጣን የለቀቁት ሊቀመንበሩና ምክትላቸውን በሌሎች መተካቱ መረጃዎች አመልክተዋል። የጋምቤላ ህዝቦች አንድነት ዲሞክራሲያዊ ንቅናቄ ሊቀመንበርና የጋምቤላ ክልል ፕሬዝዳንት አቶ ጋትሉ አክቱዋት ምክትላቸው አቶ ሰናይ አኩወር ይቅርታ ጠይቀው በለቀቁበት የአዲስ አበባ ግምገማ በጠቅላይ ሚኒስትር አብይ አህመድ መገኘታቸው ተማወቅ ተችሏል። በጋምቤላ የጋትሉ አክቱት አመራር ከስልጣን እንዲወርድ የተቃውሞ ሰልፍ ሲደረግ መቆይቱ ሲታወስ፣ በዚህ የተቃውሞ ተወሰደ ኃይል በእርምጃ በትንሹ 10 ሰዎች መገደላቸው ይታወሳል። በምዕራብ ሐረርጌ ሜሶ ወረዳ የሚገኙ የአሰቦት ገዳም መነኮሳት የድረሱልን ጥሪ እያሰሙ ነው ተባለ። በታጣቂዎች ተከበናል፣ ለቃችሁ ውጡ ተብለናል፣ የሚደርስልን የለም የሚሉት የገዳሙ መነኮሳት በተኩስ ድምፅ ተረብሸናል በማለት ለኢትዮጵያ ሕዝብ ጥሪ አቅርበዋል። ከጥቅምት 7 ጀምሮ ለአንድ ሳምንት ማንነታቸው ያልታወቁ ታጣቂዎች ገዳሙን ለቀው እንዲወጡ ከፍተኛ ማዋከብ የተፈጸመባቸው መሆኑን ገልጸዋል። የሜሶ ወረዳ አስተዳዳሪ ከታጣቂዎቹ ጎን በመሆን ገዳሙን ለቀው እንዲወጡ መነኮሳቱ ላይ ጫና እየፈጠሩ መሆኑን ተገልጿል። መነኮሳቱ ቤተ ክህነትና መንግስትም እንዲደርስላቸው ጠይቀዋል። የኦሮሞ ነጻነት ግንባር ከትናንት በስቲያ ባወጣው መግለጫ ዛሬ በሀገራችንና ክልላችን ላሉት አዲስ ለውጥ ኦነግና ቄሮ ብልሹማ ኦሮሞ ትልቁን አስተዋጽኦ ወስደዋል ሲል አስታውቋል። ሀገር የገነባ የሀገር የገባ ነው ሁለት እኩል ተገዳዳሪ ኃይሎች ባደረጉት ድርድር እንጂ እጅ በማሰጠት መንፈስ አይደለም ብሏል በመግለጫው። ትጥቅ አስፈችና ፈች የሚለውም ከዚህ መንፈስ ጋር እንደማይሄድም ነው ብሏል። የለውጥ ኃይሎቹ አመራር ይህን መሰረታዊ ጉዳይ ሊያምኑበትና ሊቀበሉት ይገባልም ብሏል። የትጥቅና ወታደር ጉዳይን ኢህአዴግን ጨምሮ ከሁሉም የታጠቁ ኃይሎች በተውጣጣ መልክ ተዋቅሮ ለህዝብ እንዲሰራ ነው የተስማማ ነው ብሏል ኦነግ በመግለጫው። ይህ መፍታት ማስፈታት የሚለው ጉዳይ መንግስት ጉዳዩ ለማይመለከተው አካል እየነዛ ያለውን ነገር ስምምነታችን የጣሰ ቢሆንም ቀጥሎ ስለሚሰጠው መግለጫ ህዝባችን አባላትና ደጋፊያችን ተረጋግቶ ሳይረበሽ ይጠብቀን ብለዋል። በመጨረሻም ለደራሲ ለገጣሚና ባለቀኔ የሰባዊ መብት ተሟጋች ኃይሉ ገብረ ዮሐንስ ገሞራው ታላቅ የመታሰቢያ ፕሮግራም ትናንት በዚህ በስቶክሆልም ተካሂዷል። በርካታ ኢትዮጵያውያን በታደሙበት በጋሙስተን በሚገኘው ፎልኬቲውስ በተካሄደው ፕሮግራም ላይ ለዝክር ፕሮግራሙ ከጀርመንና ከኖርዌይ የመጡ የጋሽ ኃይሉ የቀድሞ ወዳጆች ተገኝተዋል። በፕሮግራሙ በርካታ ጋሽ ኃይሉን የተመለከቱ መጣጥፎች፣ ግጥሞች፣ ዶክመንተሪና የፎቶ ኤግዚቢሽን ለህዝቡ ቀርቧል። አብዛኞቹ ተሳታፊዎችና እንግዶች እንደተስማሙበት የትናንት ፕሮግራም ጋሽ ኃይሉ በህይወት እያለ የተካሄደ ቢሆን በጣም አስደሳቸው እንደነበር በመጥቀስ ይሁንና አሁንም ይህ ፕሮግራም መካሄዱንና ወደፊትም የጋሽ ኃይሉን ስራዎች ለማሰባሰብ በሚደረገው ጥረት ሚና የሚጫወት በመሆኑ የትናንቱን ፕሮግራም ላዘጋጀው ሁሉ ከፍተኛ ምስጋና ቀርቧል። የሳምንቱ አበይት ዜናዎች በዚሁ ተጠቃለዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን አሁን ደግሞ እንግዲህ ወደ ፕሮግራማችን ዋንኛው የውይይት ክፍለ ጊዜው ጋር ደገብተናል። በመግቢያው ፕሮግራማችን ላይ እንደገል ይቅርታ በመግቢያው ፕሮግራማችን ላይ እንደገለጽኩላችሁ በዛሬው ዕለት ባለፈው ሳምንት የጀመርነውን ከዶክተር ግርማ ብርሃኑ የጎተንበርግ ዩኒቨርሲቲ የፔዳጎጂ ፕሮፌሰር የሆኑትን ከሳቸው ጋር የጀመርነውን ውይይት እንቀጥላለን። በዚህ አጋጣሚ ብዙ ከውጭ የተለያዩ ኢትዮጵያኖች ከተለያዩ ሀገሮች እንድንደውላቸው ጠይቀውናል። እኛም በተቻለን መጠን እንሞክራለን፣ ግን ብንረዳዳ እናንተም ብትደውሉልን ጥሩ ነው። ስልክ ቁጥራችን 0046 ወይም ደግሞ +46 8 19 10 00 ነው። 46 8 19 10 00 ደውሉልን። ከዶክተር ግርማ ብርሃኑ ጋር አስተያየታችሁን ለሳቸው መወረድ ይችላልላችሁ። ጥያቄዎቻችሁን ማለቴ ነው ለሳቸው መወረድ ይችላልላችሁ። አስተያየታችሁንም መስጠት ይችላልላችሁ። አጠር አጠር እያደረጋችሁ እኛም በተቻለ የጉንፋን አለቀኝም እኛም በተቻለ መጠን ለመደወል እንሞክራለን አቅማችን በፈቀደው መሰረት። ዶክተር ግርማ አሁን ከኔ ጋር ይገኛል። ዶክተር ግርማ ጤና አስጥልኝ። ሰላም ነው? አማን ነው?
አማን ነው። መልካም።
ካለፈው ሳምንት ወዲህ ብዙ ነገሮች ኢትዮጵያ ውስጥ ተፈጥሯል።
አዎ፣ እየተፈጸሙ ነው።
ብዙ ነገሮች ሆነዋል። አሁን እንደሰማነው እንግዲህ ከጥቂት ቀናት በፊት ለመጀመሪያ ጊዜ በፕሬዝዳንት ደረጃ ሀገር መሪ ከዚህ በፊትም ነበረን፣ በፕሬዝዳንት ደረጃ ሴት ፕሬዝዳንት ተመርጧል ኢትዮጵያ ውስጥ። ብዙ ነገሮች አሉ። ሰዎች እየተፈናቀሉ ነው፣ ከሚኖርበት ቦታ እየተገደሉ ነው። አንዳንድ አላግባብ የሆኑ ነገሮች እየተፈጸሙ ነው። ድብልቅልቅ ያለ ሁኔታ ተፈጥሯል። ዶክተር ግርማ አንተም ልትታዘበው እንደቻልክ እንደምትገነዘበው በአንድ በኩል ይሄንን ዶክተር አብይ የመደመር ብለው የጀመሩትን የሰላም የአንድነት የፍቅርና የዴሞክራሲ ትግል መደገፍ አለብን የሚል ኃይል አለ። በሌላ በኩል ደግሞ እንዴ እያያችሁ የባሰ እኮ ነው የምንገደለው፣ የባሰ ነው የምንባረረው፣ ዘረፋው በዛ፣ አልፎ ተርፎ የሀገራችንንም አደገኛ ሁኔታ ላይ ነች ያለችው የሚሉ አሉ። አንተ ካለህ ሙያህ ነገሮችን ከማገናዘብ አንጻር እንዴት ታያለህ ይህን ነገር? በነገራችን ላይ አንድ ጊዜ የተናገሩት በጣም ኢንተረስቲንግ ነገር አለ ዶክተር አብይ፣ እንደው ለመጥቀስ ያህል ተዘግቶ የከረመ ቤት ሲከፈት ሽታው ይወጣል ግማቱ ይወጣል ነው መሰለኝ ያሉት ብለዋል። ለውጥ ደግሞ ነው ምንድነው እሱ ቶሎ ለውጥ ማየትም እንፈልጋለን። ይሄም ደግሞ ኖርማል የሰው ልጅ ፍላጎት ነው። ግን ያንን እንዴት ነው ማድረግ ያለብን? እስቲ ባንተ አመለካከት።
ጥሩ። እንግዲህ መጀመሪያ ከሴቶች ሹመት ጋር በተገናኘ አንዳንድ ሁለት ጥቂት ነገር መጥቀስ ፈልጋለሁ። የመጀመሪያ ጥያቄ እሱ ይመስለኛልና እሱ በጣም በጣም የሚደነቅ ነገር ነው። ዛሬም ቦሪስ ፖስተን የሚባለው ጋዜጣ ማለት ከዚህ አካባቢ የሚወጣው ሁለተኛው በስፋት በስርጭቱ ከፍተኛ የሆነው ጋዜጣ በገጽ 26 ላይ በጣም አድንቆ ነው ዶክተር አብይን የጻፈው ስለ ዶክተር አብይ የጻፈው። በዚህ ላይ ደግሞ በተለይ ደግሞ የሴት ፕሬዚዳንት ማግኘታችንን በተመለከተ ከዛም አልፎ ደግሞ ሚኒስትሮቹ አዲሶቹ ተሿሚዎች 50-50% መሆናቸው በጣም ተደንቆ ነው እየተጻፈ ያለው ይህን ሳምንት በእውነት። ሌላም ይሄ አንድ ሌላም አልፎልክ ብለው አደት የሚለው አርብ ዕለት የሚወጣው ይህንኑ ከፍ አድርጎ ነው እና ከእኛ ኢትዮጵያውያኖች ይልቅ አሁን በዚች ሰሞን እንኳን አሁን ከባዱ ጥያቄ ጋር ከመምጣት በፊት በሴቶች ያላቸው ስልጣን ሹመት በዚህ ሰሞን ውስጥ በተደረገው የሹመት ስነስርዓት የዓለም ሕዝብ የጻፈበት ነገር ነው። እና ይሄ ሊደነቅ ሊበረታታ የሚገባው ነው። በጣም ነው ደስ ያለኝ ሴት ፕሬዝዳንት ማግኘታችን። ማለት ሲምቦሊክ መልኩ እንኳን ቀላል አይደለም። ግማሽ ሚኒስቴር ካቢኔው ሴት መሆኑ ያልታየ ነው። ብዙ ሀገሮች ውስጥ ያሰለጠኑ የተባሉት ሀገሮችም ውስጥ ከ10% ከ15% ከ20% አያልፍም። እና በዛው ሁሉ ብዙ ተራምደናል። ትልቅ የሚደነቅ ነገር ነው በእውነት። ግን ያው ምንድን ነው አንደኛ ነገር ኢትዮጵያ ውስጥ የሴቶች መብትን ጉዳይ በተመለከተ ሚኒስትሮች በመሾም ብቻ አይደለም ጅምሩ እዛ ላይ ነው። ግን ከፍተኛ የመዋቅር ለውጥ የሚጠይቁ ነገሮች አሉ። የሴትን መብት ማስከበር ሴቶችን በመሾም ብቻ ሳይሆን ህግና ደንብ ወጥቶ እኩልነትን የሚረጋገጥበት ቱል መኖር አለበት። ህጋዊ እንትን መሳሪያ መኖር አለበት። እና እሱ ላይ ወደፊት አይ ሆፕ ከዚህ ከሹመቱ ሴቶቹም ራሳቸው ከፍተኛ ስራ እንደሚንቀሳቀሱ በተለይ ሰራተኛና ማህበራዊ ጉዳይ ቀድሞ ድሮ የምሰራበት መስሪያ ቤት ነው። በሌበር ስራ ላይ በስራ ጉዳይ ላይ ሴቶችን ማሳተፉን በተመለከተ የማህበራዊ ጉዳዮችን የሶሻል ዌልፌር ሚኒስቴር ስለሆነ እሱንም ሴት ናቸው እንግዲህ የተሾሙት። በደንብ ለሴትና ለህፃናት የሚሰጠውን ትኩረት እንደሚጎለብት በህግ እንደሚታሰር እንደሚተገበር ነው ተስፋ የማደርገው። እና ለምሳሌ ኢትዮጵያ ሴቶችን በተመለከተ ብዙ ብዙ ችግሮች አሉ። አሁንም ግርዘት አለ፣ ፊሜል ሰርከምሲሽን የሚባለው ነገር አለ፣ የሴቶች ስደት ወደ አረብ ሀገር አለ፣ ባርነት አለ፣ ዝሙት አዳሪነት አለ፣ የትምህርትና የጤና ችግሮች አሉ። እና እነዚህ ሁሉ መዋቅራዊ ናቸው፣ የመዋቅር ለውጥ ይጠይቃሉ። ባህላዊም ነገር ስለሆኑ ያንን ባህል የምንመታ በህግ የማይመታ ባህላዊ አስተሳሰቦች አሉ በእህቶቻችን ላይ የሚደርሰው፣ ያንን በጣም የምትታገልበት ይሆናል። እንደውም የሚገርም ምንድን ነው አሁን እኔ በዚያ 7 ዓመት በደርግ ጊዜ ከታየው ይልቅ በዚያ 7 ዓመት ውስጥ ኮንሰርቫቲቭ የሆኑ አስተሳሰቦች እየመጡ ነው። ሴቶቻችን ሙሉ ተሳትፏቸውን የሚገድም እና 52 ሚሊዮን በላይ የሆነ ህዝብ ኢትዮጵያ ውስጥ ሴት ነው እና ይሄ ነው ማለት በጣም አበረታች ነው። የሚደነቅ ነው ማለት የሚደነቁ ከዛው ከሁለተኛ ጥያቄ ጋር ላገናዝበው ነው። እንግዲህ ይሄ አሁን እርምጃ በሳምንት ውስጥ የታየው እጅግ የተበረታታ ዓለም ያደነቀው ነገር ነው። መሪያችን አሁንም የለውጥ ስራቸው እያከናወኑ ነው። ጊዜ ያስፈልጋቸዋል፣ ግን ጅምራቸውን በጅምሩ መሰረት እንዳሉት ቃል እንደገቡት እያከናወኑ ነው ያሉት። ግን ወደዛው ሁለተኛው ጥያቄ ልግባና ይሄ ቤቱ እሳቸው ሲረከቡት የፈረሰ ቤት ነው እንትን ያሉት የወረሱት ማለት ይቻላል። አሁን በዚህ በፈረሰ ቤት ውስጥ ነው እኛ የሚያስፈልገን ሰራተኛ እንጂ እንግዳ እና ተስተናጋጅ አይደለም አይደለ? አይፈልግም የፈረሰ ቤታችን። እና ሁላችንም የሚጠበቅብን አንዱ እንዱ ባጭሩ መስራት ነው ያለብን። እንግዳ እና ተስተናጋጅ አትፈልግም ኢትዮጵያ። አሁን ብዙ የተሰባበሩ የመጠጋገን ያለባቸውን መንገዶች አሉ እና ሁሉም ኢትዮጵያዊ ወደ ሀገር ግንባታው ላይ የጋራ ቤታችንን የመገንባት ምርጫ ሳይሆን የሁላችን የሞት ሽረት ጉዳይ እንደሆነ ነው። ሌላው ምንድን ነው 6 ወር ነው በስልጣን ላይ የቆዩታ ማለት አዲሱ የለውጥ አጋዦቹ እና በ6 ወር ውስጥ ቀላል ጊዜ አይደለም። የለውጥ ጊዜ ሁልጊዜ አቅጣጫውን እንኳን የማናቅበት ሁኔታ ነው። ጅምሩም ደርግ ስልጣን ሲመጣ ምንድን ነው ብሎ የተነሳው ያለምንም ደም ኢትዮጵያ ትቅደም ነው እና ያ ጊዜ አጀማመሩ ደስ ብሎ ነበረ። ግን ሌሎች መጥፎ ኃይሎች ከውስጥ እንትን እያሉ አቅጣጫውን ወደ ሌላ ኢትዮጵያን አቅጣጫ ወደ ሌላ ወዳልተጠበቀ ወዳልተፈለገ አቅጣጫ ሄዶ ለረሃብም ለእልቂትም እንደምታውቀው ከሶማሌ ወረራም ኤርትራም አካባቢ ችግሮች ነበሩ እና ለከፋ ለ17 ዓመት ያልተጠበቀ አዘቅት ውስጥ ገብታ ነበር ኢትዮጵያ። ያም ነው የ17 ዓመቱ ህይወት ነው እንደገና እንደ የህወሓትን ኃይል አጠናክሮ እንደገና ለ27 ተጨማሪ እንትን ውስጥ ያለ እና እንደዚህ አይነት ባጭሩ ምንድነው የሴንሲቲቭ የሆኑ ፒሪዮዶችን የሽግግር ወቅቶችን በጥንቃቄ እየሞትን በትምህርት ተጠቅስ መሞት አልነበረብንም። ግን አማራጩ ምንድነው ነው ሌላ አማራጭ አይታየኝም። በእርግጥ አጋዥ የሆኑ ሀሳቦችን ማበርከት አሁንም ቢሆን ሰሞኑን ይመጣሉ። አንተም ተጓዥ ነህ ፍራንክፈርት። ጥያቄዎቻችን በስነስርዓቱ ለጠቅላይ ሚኒስትሩ ድረሳቸው። እሳቸው ብቻ አይደሉም የለውጥ መሪ መሆን የሚችሉት፣ ያው እኛም ራሳችን ማገዝ አለብን። ቁጭ ብለን መጠበቅ አይደለም እና ከዚህ ከኛ በላይ ደግሞ ታች ያሉት መዋቅር ውስጥ እሳቸው ያቀረቧቸው ኃይሎች ምን ያህል እሳቸው ነው ያህል ጥንካራ ሰው ናቸው እና ያን እሳቸውም ልክ እንደሳቸው ይሄ ለማቲም ወይም ለቲም ለማሚባለው ወይም የለውጥ አጋዥ ወይም ይሄ ቼንጂንግ ኤጀንቶች ቼንጅ ኤጀንቶቹን መዋቅሩን ማስፋት እጅግ በጣም ያስፈልግ ነገር ነው ያለው። ጥያቄዎችን ላንሸራሽ ይችላል። ከዚህ አሁን እዚህ ላይ ላቆምን ነው
ሁሉ ከኔ ጋር ሃሎ
አቤት
አሉ ይቀጥሉ። ኦኬ ይቀጥሉ። አጠራርገው ጌታዬ ማን ልበል ከየት ነው?
ከጀርመን ታመነ ባላል።
በጣም ጥሩ ጌታዬ ይቀጥሉ። ዶክተር ግርማ ይሰማውታል።
አዎ ፕሮፌሰር ግርማ አመሰግናለሁ። ብዙ እሳቸው ካሁን በፊትም ኢትዮጵያን ፊውቸር በሚል ፍራንክፈርት በተዘጋጀ ኮንፈረንስ ላይ በዚህ በአውሮፓ ሀገር ላይ ጥሩ ጥናት አቅርበዋል። ይሄ ሴክሬት የሆነ ኢንተሌክቹዋል ጄኖሳይድ የሚልን ማከብራቸው ሰው ናቸው። ተጨማሪ ለማድረግ ነው ምንድነው በመሰረቱ በአገራችን ውስጥ ለ27 አመት የተጣለው መሰረት ምን ይመስል ነበር ብለን ካየን ዛሬ ለሚፈጠሩ ችግሮች ከዛ የሚመነጭ መሆኑን ለመግለጽ ነው። እኔ መሰረቱ በተጣመመ ግንብ ላይ አዲስ ግንብ መገንባት አስቸጋሪ ነው። ምክንያቱም መሰረቱ ተጣመዋል፣ ከላይ የሚወጣው የተጣመመ ነው የሚሆነው። ምን ማለት ነው? ለ27 አመት በኢትዮጵያ ውስጥ ሲዘራ የነበረው በእያንዳንዱ ዜጋ ውስጥ የዘር ማንነት ሰርጾ እንዲገባ ነው የተደረገው። አሁን ያንን ይህ እስካልጸጋ ድረስ ሃሎ
ይቀጥሉ ቀጥሉ ሰማለሁ እንሰማለን።
ጸጋ ነው ያሰማሁት ጥያቄውን።
አይሰማህም ዶክተር?
እኔ አይሰማኝም።
ኦሆ ቆይስቲ በምንድን ነው? አሃ አንተን በኔ ስልክ ነው ያስገባው ማለት ነው። ኦኬ እኔ አስረዳለሁ። አክቹአሊ ዶክተር ግርማ ሐሳብ እየሰጡ ነው። ዶክተር ግርማ አይሰሙም የጀርመኑን ንግግር? አይሰማም ማለት ዶክተር ግርማ?
እኔ ሰማሃለሁ ግን የጠያቂውን ስም አልሰማም። ጠያቂውንም
ኦኬ
ከሐሳብ ነው የምሰጠው።
ሐሳብ ነው የሚሰጡት። እቆይ አድማጬ ዶክተር ግርማ ድምጽ ይሰማውታል?
አይ ይሰማኛል።
እንዴ ታዲያ ዶክተር ግርማ እንዴት ነው አንተም አትሰማው? አድማጩ ያዳም ይሰማሃል። ኤኒዌይ ምንድነው ሐሳብ የሚሰጡት? ከዚህ በፊት እሳቸውን አደንቃቸዋለሁ። ጀርመን አንድ ጽሑፍ ስለ ጄኖሳይድ በጣም ጥሩ የሆነ ጽሑፍ አቅርበዋል። አድማጭ አድናቂያቸው ናቸው ካሉ በኋላ በአሮጌ በተጣመመ ግንብ አዲስ ግንብ መገንባት አይቻልም፣ ኦልሬዲ ተጣሟልና እንደዚህ ነው የሚሉት። እስቲ ይቀጥሉ፣ አጠር አድርገው እኔም ለማስረዳት ሞክራለሁ። እኔ ደግሞ በአንድ ላይ የምትሰማሙ መስሎኝ ነበር።
አዎ ልክ ነው እኮ ችግሩ ይገባኛል። የብዙ ለሰዎች ጥያቄ ነው። መዋቅሩ እንዳለ ሆኖ በዛ በድሮ መዋቅር ላይ ነው እንግዲህ በድሮ መዋቅር
አንድ ጊዜ ትቀጥላል። ይቀጥላሉ ወንድሜ፣ ከዶክተር ግርማ አጭር አስተያየት በኋላ ይቀጥላሉ እርስዎ።
እንግዲህ ምንድን ነው ሁሉ ነገር በቲዮሪ የሚሄድ ነገር አይደለም እኮ። በቲዮሪ ብቻ ሳይሆን አሁን እኛ ኢትዮጵያ እሳቸው ባይመጡ ኖሮ እዛ ቦታ ላይ ኤፕሪል ላይ ብዙውን ነገር ያበረዱት ብዙውን መፋጠጥ ነበር በተለያዩ ኃይሎች። ይሄ አመት 2018 መጀመሪያዎች 2-3 ወሮች አካባቢና እሳቸው ወደ ስልጣን ከመጡ በኋላ ነው የበረደው። ይሄንን መዘንጋት የለብንም። መልክታቸው ህዝብን አረጋጋ፣ መልክታቸው ተስፋ ሰጠ፣ መልክታቸው አረጋጋ፣ ህዝቡን አዋደደ። የሚያዋድድ የሚያስታርቅ የሚያስተባብር የሚያስደምር መልካም ነው። በእኔ አስተሳሰብ ካፋቸው የሚወጡት ነገሮች ሁሉ ከእንደነ ማርቲን ሉተር ከእንደነ ኔልሰን ማንዴላ ከእነ የህንዱ ጋንዴ ጋራ የምታቀራርበው ነገር እኮ ነው። ይህንን በጣም ግምት የሰጠ ነው አይመስለኝም። እና ያ አስተሳሰባቸው ያ አመራር ስልታቸው የቀድሞውን ግንብ የተባለውን ነገር አፍርሶታል በተወሰነ ደረጃ። እና ዊዝን ዛት ከድሮ ግንብ ከድሮ እንትን ውስጥ አዲስ ቤት ሊሰራ ይችላል። ሌላው ምንድነው አማራጭ? ምንድን ነበር አማራጭ የነበረን? በመሰረቱ እዚሁ ውስጥ እየተጠጋገንን የተተካከለ ካልሄድ በስተቀር ምንድነው አማራጩ ነው እኮ። አሁን እኮ አይዲያል የሆነማ ልክ ነው። ያንን እንዳለ የድሮን ኢህአዴግን አስወግዶ እንዳለ መዋቅሩን አዲስ ቢሆን አይዲያል ይባላል። ግን ሁሉ ነገር በእንትበት ይሆንና አይዲያል በሆነ ነገር አይደለም የሚከደው አይደለም ያለው ኢትዮጵያ ተጨፋጭ ነው ተፈውቁት የፈቀደው ኃይሎች የለውጥ ትራንስፎርማቲቭ ፎርሰስ እዛው ኢፒአርዲኤፍ ውስጥ የተፈጠሩ ናቸው እነሱ ያንን ያስተካከሉ ያረሙ መስመር ላይ ናቸው አሉት ከዛ ውጪ ለጊዜው ሌላ አማራጭ አይታየኝም
በጣም ጥሩ ዶክተር ግርማ እንዴት አገሰኝና እኚህን የጀርመን ሐሳብ ሰጪ ሐሳባቸውን አጥራርገው እንዲናገሩ ልፍቀድ ጌታ ይከተሉ ከጀርመን
ኦኬ ለማስተካከል ነገሩን እኔ መሰረት ነው ያወራሁት መሰረቱ ከተሰራ በኋላ ቤቱ ወደ ላይ ሲወጣ በመሃል ደግሞ ፓርቲሽን አሉት ክፍሎች አሉት የሚቆሙ ግድግዳዎች እነዚህ የዘር ግድግዳዎች የቆሙት ማለት ከመሰረቱ በላይ የተገነቡት አዎ በዚህ በለውጡ ኃይል እየፈረሱ ነው ፈርሷልም ብለው ያው በአዋጅ ተነገረ ነው እንግዲህ ያንዳንዱ ኢትዮጵያዊ ራሱን ከዚህ ፕሪንሲፕል ጋር ማስታረቅ የያንዳንዱ ፋንታ ነው መሰረቱ ያልኩትን ይሄ የዘር ግድግዳው በዚሁ በደንብ እንደው ለመናገርና ለማብራራት ያህል አን መንግስትን መንግስት የሚያሰኙት ኃይሎች በሙሉ ፖሊስ ደህንነት መከላከያው በዚህ በዘር እንትን ውስጥ የተገነብ እዛው ውስጥ ወያኔ በደንብ አድርጎ የተጣመመ የዘር መሰረት ልቋል የራሱን ሰዎች ሰግስዋል በየክፍለ ሀገር ወይም በየነሱ ቋንቋ የክልል ምናምን በሚሉት የራሱን ሰዎች ነው የተከለው እነዚያ ሰዎች ዛሬ ለሚታየው ችግር ይህ መንግስት ተረጋግቶ አመራር መስጠት እንዳይችል ማረጋጋት እንዳይችል ችግር እየፈጠሩ ነው ያሉት
ስለዚህ ምንድነው መደረግ ያለበት
ለውጥ መኖር አለበት እነሱን መተካት የሚችል እዛ በርግጥ በአንድ ጊዜ ይሁን ይያልኩ አይደለም በአንድ ጊዜ ይሁን ችግሩ እዛ ላይ ነው መሰረቱን ሳናስተካክል በተጣመመ መሰረት ላይ እንገነባለን ብለን ጊዜ እየጠበቀ የሚፈነዳ ነው በመራብ ስናስተካክል በመስራቅ እናሳብ በመስራቅ ደሙ እንዲህ አይነት ነገር አለ ጊዜ ሌላው ሌላው ይሄ በጥራታ የተገለሉ ሰዎች እንኳን እንደፈለጉ ይንቀሳቀሳሉ አሁን ሌላው ትግራይ ውስጥ መሽጎ ያለ ኃይል አለ እሱ መሽጎ ነው ቁጭ ያለው አርፎ ተቀምጧል ያሶኖ እና ያንን ነው ምለው
በጣም አመሰግናለሁ
ዶክተር ግርማ ዘጡ ልክ ነው
በጣም አመሰግናለሁ ዶክተር ግርማ
አቤት ሰማለሁ
ከኔ ጋር ነኝ እንግዲህ አድማጩ ሰምታቸዋል ያሉትን
አልሰማሁም ዛሬው አልሄደም ቴክኒክ
ኦኬ ቶ ቴክኒኩን ለጊዜው አሁን ተው ምንድነው ያሉት የጀርመኑ አድማጭ ባይ ዘ ወይ ያዳምጡ ነበር አንተ የምትለው ምንድነው ያሉት የጀርመኑ ተናጋሪ በአሮጌ ግርግዳ በተጣመመ ግርግዳ በላዩ ላይ አዲስ ለመስራት ምን ሞክረው ጥሩ አይሆንም በወያኔ የሰገሰጋቸው በዘር የተበከሉ ወደታች ድረስ ያሉ ባለስልጣኖች ስካል ተወገዱ ድረስ ይሄ ለውጥ መሰረት አይይዝም ያንን ማስተካከል አለብን ይሄ ደግሞ ጊዜ ይፈጃል ባንዱ ቦታ አስተካክለን سنታገል በደቡቡ سنታገል በምራቡ ይበላሻል በምራቡ سنል በመስራቁ ይበላሻል ይሄ ነው ችግሩ ለውጡ ጊዜ ይፈልጋል ለዚህ ደግሞ ሁላችን መተባበር አለብን ነው የሚሉት እንግዲህ
እኔ ተፈቅድ ነው ኦኬ ይገባኛል ተፈቅድ ነው
ይያጂ ምን መሰለ ሰው ብዙ ጊዜ ስሜታዊ ነን ነገሮችን ለውጥ እንፈልጋለን እንግዲህ ምንድነው እሱ አንድ ታሪክም አለ 40 አመት ነው ስንት አመት ሙሉ አይነ ስውር ሆኖ የኖረ ሰው ነገ አይነ ይበራልታል ሲሉት ዛሬን እንዴት አድርጌ አድራለሁ ማለ ኦፍ ኮርስ የማይመስል ነገር ነው ግን በሌላ በኩል ደግሞ ስታየው ያ ሰው ምንትን ማለትን ይፈልጋል ማየትን ይፈልጋል ተስፋውን ቶሎ እንዲከፈትለት ይፈልጋል እና የኛም ህዝብ ለዚህ እንትን ማለቱ ቀላል አይደለም የሚፈረድበት አይደለም ማለቴ ነው እንዴት እናድርግ ይሄንን ችግር እንደ በየጊዜው ችግር እየመጣ ሰው ተስፋ እንዲቆርጥ እንዳያደርገው ምንድነው መደረግ ያለብን ባይዘው ወይ ቅድም ስትናገር ሰምቻለሁ መሞት አለብን በትምርተ ጥቅስ መሰለኝ ምን ያህል ነው ፕራይስ መክፈል ያለብን ምን ያህል ነው መክፈል ያለብን
ዋጋ አይ ዊሽ አይ ኖ እንትኑ መልሱም ባቀው በየለቱ መስቀይበት ነገር ነው እኔ ባንድ በኩል ድሮ በያኔ ስርዓት ጊዜ እንትን አልነበረኝም አንግስት ልበለው ወይ ማንግዛይቲ ያው ቁጣ እልህና የፋት መደረግ አሁን ግን ግራ እንትን ኢሊዥንስ ነኝ ያለሁት እንደሚታየው የዚህ ሰው በጠቅላይ ሚኒስትሩ ወደዚህ ስልጣን መምጣት ራሱ በጣም ቀውስ በቀውጢ ወቅት ነው ሀገርና በህብረተሰብ በሚደርስ ሰቆቃ ጊዜ ያሉ ናቸው በሰቆቃ ጊዜ ለዚህም ነው እንደምታወሱ ተከታዮች ቻቸው እስከ ማምለክ ደረጃ የደረሱት መከተል እና ከፈጣሪ የተላኩ አድርገው እስከ ማየት ደረጃና እና ሪቮሉሽነሪ ነው አስተሳሰባቸው። ብዙ ጊዜ አሁን ኢትዮጵያ የለማች ያደገች የሰለጠነች ሙሉ ለሙሉ ሁሉ ነገር ተሟላት ሀገር ብትሆን የሳቸው ተጽዕኖ እሱን ይሆን ነበር ካለንበት አቋያ ከስቃይ ውስጥ የሳቸው በዛ ውስጥ መምጣት እና ፎርሳቸው አቅራቢያቸው ያሉት ኃይሎች ተስፋ ሰጥቶናል ስሜተኛ አድርጎና በዘመክ ህዝብ መካከል ጭሯል ይሄ መደመር የሚለው ነገር ማስ ሞቢላይዜሽን ፈጥሯል እና አንድ አይነት እይታ አስጨብጦናል እና ተከታይ አፍርቶልናልና ለዚህ ነው የፖለቲካ መፈክር ብዙ ጊዜ አስፈላጊነቱ መደመር የሚለው ነገር በርግጥ ትንሽ ቢያሰፉልን ኖሮ ደስ ባለኝ ነበር ቢያብራሩልን እንደ የሙር ባህሪ ስላላቸው መጽሐፍ ነገር ቢኖርልክ እንደ ባይብል ሊነበብ የሚችል ከታች ከጫፍ እስከ ጫፍ ህዝብ ሊያነበው የሚችል አንዳም ሳይሆነች እንደ እንትን ነገር ክምር ያለች መደመር ማለት ምን እንደሆነ የፖለቲካ አጫጫቸውን እይታቸውን ዳስተዋውቁ በጽሁፍ እንደማስተማሪያም ይሆን ነበር ብዙን ሰው ልናስተምርበት ይችል ነበር ይሄ ነው ሐሳቡ ይሄ ነው ወደፊት የሚያደርሰን ሀገሪቷን ያሸጋግራት የሚችል ይሄ ነው ግን
ፕሮፌሰር ግርማ እንዴ ሰሙኝ በዚህኛው ገብቻለሁ እንደገና
አሁን ይስማኛል ቆንጆ ነው ቆንጆ ነው
በእኔ ስልክ ገቡበት
ኦኬ
ቀጥሉ ቀጥል ዶክተር ግርማ ከዛ አርሶ አጥር አርገው ይናገራሉ
እና እኔ እንደሚመስል ምንድነው የሽግግር ጊዜ ራሱ ፈተና አለው ያን የሽግግር ጊዜ በትግስትና በብልሃት ካልተወጣ ነው ድልድዩ መሸጋገር አንችልም አሁን ድልድዩ እንደ ቀድመም እንደተጠቀሰው ፈረክረክ ያለ ነው ተጭሽ ወላይ ነው የተጓዘን ያለ ነው በጣም ፈተናው ስለም ያለ ነው የዛ ሁሉ ፈተና መንሻቸው ሳይሆኑ የቀድሞ ፍርሃት የቀድሞ ተጠቃሚዎች ናቸው አሁን ወያኔ ተፈረክርኳል የሚሉ ሰዎች አሉ ላተንት ስቴጅ ላይ ነው ያለው ወያኔ ያጥፍቶ የሚጠብቅ ኃይል ነው እንዴት ነው ያንን የምቀርበው ነው ጥቅማቸው የተነካባቸው እንደምታውቁን ወደታች ሀገሪቷ ንብረት ተዘርፏል እኮ ባዷን ወርቃማን የቀረች እኮ ሀገር እኮ ናት እና የት አካባቢ ነው ያብር ያለው እና እጅ ነው ያ አካውንታቢሊቲ የምንለው ነገር እስካሁን ጥያቄ ውስጥ አልገባው እና እሳቸው ፈተና ውስጥ እንዳሉ መዘንጋት የሌለብን በዚህ በምዕራቡ አካባቢ ወይም በደቡብ ኢትዮጵያ አካባቢ የኦሮሞ ኃይሎች በተለይ አክራሪ ቁጥራቸው ብዙ የሆነ አሁንም እየበጠበጡ ነው አንዳንድ አካባቢዎችን እየገዙ ናቸው በገዛ እንትናቸው መንግስት ያቋቋማቸውን ኃይልና አመራር እንትን እያሉ የጣሱ ይሄ ራሱ ፈተና ነው እንደገና ደግሞ ይሄ በዚህ የቀድሞ መዘንጋት የሌለብን የወያኔ ኃይል አሁንም አንገቱን ደፍቶ የሚሰራውን ስራ እየሰራ ነው እነዚህ ሁሉ የጥፋት መልክተኞች በእኔ አስተሳሰብ ተሳስረዋል ኔትወርክ አላቸው እንግዲህ ይህን እያወቅን ምንድነው የሚያቀርበው ማድረግ ያለብን ነው አገዛዛቸው እሳቸውን አዲሱን አመራር ከመደገፍ ሌላ ያለውን አማራጭ ያልታየኝ እኮ በሁሉም አቅም ልረዳቸው የሚገባበት ጊዜ ነው እቺ ሽግግር ወቅት ናት ድልድይ ናት በጣም ስስናት ለመገለጥ እንትን ነው በጣም ተነረበል ነው ስስ ነው ሁኔታው እና ይሄ እኔ በእርግጥ እሳቸው አይተቹ ማለት አይደለም እኮ በእድሜ ታናሽ ናቸው ያንተም ታናሽ የኔም ታናሽ የብዙዎቻችን ታናሽ ናቸው ልንነግራቸው የተባኮት ይሄን ነገር ትኩረት ስጡት ራሱ እውነትን ጠብቁ አካባቢ ውስጥ ያለውን የሴኪሪቲ ሁኔታ ያዙልን እርሶ ከሌሉ ያው አይደለ የለውጡ ተጨናገፈ ማለት ነው እና ይሄ የእሳቸው ኃይል ነው እንደሚታወቀው ከመሳሪያ ይልቅ ኃይል ነው ጥንካሬ ማለት ከመሳሪያ ይልቅ አንዱ ጥንካሬ አለው እሳቸው ቃል አላቸው ድንቅ የሆነ ቃል አላቸው ያ ቃል መሳሪያ ሊፈትን ይችላል መሳሪያ ሊያስፈታ ይችላል እና ያንን እንዲገፉበት ማገዝ እኛ ደግሞ ከስር ሆነን ግራስሩት የሆነ የዲሞክራቲክ ሙቭመንቶች እንዲካሄዱ የቀናው ኃይል ከውጭም ያለው ውስጥም ያለው ማበረታታት ነው መደራጀት አለብን እኮ አገሪቷ ከጫፍ አዲስ መንፈስ ብዙ ሲቪል ሶሳይቲ ያስፈልጋታል እና
አሁንም ብዙ
ብዙ ጥያቄዎች አሉ። እስቲ ከቤልጅየም አለ መሰለኝ አልማት ካልተሳሳት ኳሎ ተናስተልኝ
ተናስተልኝ ተናስተልኝ እንዴት አደረራችሁ?
ማልበል
ኤፍሬም ሻውል ባላለው ከቤልጅየም ነው።
ኦኬ ኦኬ። ዶክተር ግርማን ሰምተዋቸዋል?
አዎ የተወሰነ ሌትሊ ስለሆነ የገባሁት የተወሰነውን አጣም ሰምቻለሁ።
ኦኬ። እንግዲህ ውይይታችን አርስቱን ያውቁታል።
እስቲ ብሪፍ አረጋኛለ ትንሽ።
አይ ግዜም ለማድረግ ሐሳብ ለመስጠት የፈለጉት በምን ላይ ነው? የኢትዮጵያን የፖለቲካና የጠቅላላ የፖለቲካ ሁኔታ ተጨባጭ ሁኔታና እንዲሁም የዶክተር አብይን የፍራንክፈርት ጉዞ በተመለከተ ነው። በአጠቃላይ አተራርገው ያለውን ችግር ምንድነው መደረግ ያለበት? ሰው የሞተ ነው የተረረ ነው ወዘተ ትግሉ እንዳይቀለበስ ምን መደረግ አለበት? ባጭሩ
ኤግዛክትሊ በጣም ኢምፖርታንት ፖይንቶች ናቸው ያነሳቸው። አዎ ትክክል ነው። አሁን ያለው ለውጥ እና በዶክተር አብይ አመራር ያለው ሂደት ያለበት ሁኔታ ያው ይታወቃል። በሳቸው በኩል ጥሩ የፖለቲካ ጉድዊል አለ፣ ጥሩ ኮሚትመንት አለ የዲሞክራሲ ምህዳሩን የማስፋት ሂደት ያንን የሚያግዝ ያንን የሚያጠናክር ተግባር ከሁላችንም ይጠበቃል። ለዚህ ተቃዋሚ ኃይሎች የራሳቸው የሆነ ኮሚትመንትና ሮል አላቸው፣ ሪስፖንሲቢሊቲ ያለባቸው። ሲቪክ ሶሳይቲ ኦርጋናይዜሽን ቀደም ከኔ በፊት የተናገሩት እንደገለጹት የራሳቸው የሆነ ሪስፖንሲቢሊቲና ኮሚትመንት አለባቸው፣ መጫወት ያለባቸው ሚና አላቸው። የሃይማኖት አባቶች አገር በማረጋጋት፣ የባህል አባቶች አገር በማረጋጋት፣ ህዝብን በማረጋጋት መጫወት ያለባቸው ሚና አለ። ሶ ሁሉም እያንዳንዱ ስቴክሆልደር የየራሱ ድርሻ አለው፣ የየራሱ ሚና አለው። ለውጡን ሊቀለብሱ የሚችሉ ኃይሎች ወይም የሚፈልጉ ኃይሎች በየአቅጣጫው አጌነስት እንደሚሰሩት ሁላ ለውጡና አገራችን ወደ ዲሞክራሲያዊ ስርዓት ሁሉንም ያካተተ ሁሉንም በኩል የምታይ በአንድነቷ ላይ የተነከረች ዲሞክራሲያዊ ሀገር እንድትሆን ኢትዮጵያን ለማድረግ ሁላችንም ለዛ አደጋ ካውንተር የሚያደርግ ተገቢ ምላሽና ቁርጠኝነት ይጠበቅብናል ማለት ነው።
በጣም አመሰግናለሁ። ምን ማለት ነው? አንዴ ይጠብቁኝ፣ ይቀጥላሉ። አጠራ አድርገው ዶክተር ግርማ።
እሺ
ሁለታችሁም ዶክተር ግርማ አለ አይደለም?
አዎ ጥሩ ጅምር ነው። በጣም በጣም በጣም
በዚህ ላይ እንድትቀጥሉበት ነው የምፈልገው። እኔም በዚህ ላይ አንድ ነገር ኮሜንት ላድርግና ያንን እየነካችሁ ቀጥሉ። አንዳንድ ሰዎች ምን ይላሉ? ዶክተር አብይን የኦነግ ስራ አስፈጻሚ ነው ይላሉ። እንደነ ታማኝ ያሉት ደግሞ ውድ ኢትዮጵያውያኖች በቦታውና በአካባቢው ከሳቸው ጋር ሄደው የተወያዩት ደግሞ 100% እመኑኝ ዶክተር አብይ እንዲህ አይነት ሰው አይደሉም ለእውነት ለኢትዮጵያ አንድነት የቆሙ ናቸው ይላሉ። የድርጅት መሪ የሆኑት ዶክተር ብርሃኑም በበኩላቸው አይሳሳቱም ማለት አይደል፣ ሲሳሳቱ እንጠቁማለን ስተቱን፣ ግን ዶክተር አብይን በፍጹም አንቃወምም፣ ከሳቸው የሳቸውን ትግል እንደግፋለን፣ እየደገፍን ስተቱን እያሳየን እንሄዳለን እንጂ በፍጹም ተቃዋሚ አንሆንም ይላሉ። ምንድነው የሚደረገው መደረግ ያለበት? እንግዲህ እንዲህ አይነት የተለያዩ ሁለት ሐሳቦች አሉ ማለቴ ነው። ሁለታችሁም እየነካችሁ በቅድሚያ የቤልጅየሙ አጠራርገው ከዛ ዶክተር ታብራራልናል።
እሺ
ኦኬ።
ቀጥል የቤልጅየሙ
በጣም እሺ እሺ። ምንድነው መደረግ ያለበት የሚለው ሁለት አይነት አመለካከቶች አሉ። አሁን ቀድም እንዲያውም ኢንፋክት ሶስት አይነት አመለካከቶች ናቸው ያሉት ዶክተር አብይን በሚመለከት አንተ እንደጠቀስከው። አንደኛ ዶክተር አብይ የአክራሪ የኦሮሞ ብሔረተኝነትን አጀንዳ ለማስፈጸም የተቀመጡ ግን ኢትዮጵያዊነትን የሚያቀነቅኑ ሰው ናቸው ብለው የሚከሷቸው ኃይሎች አሉ። ሁለተኛ ዶክተር አብይ በኢትዮጵያዊነት ስም የብሔር መብትን ወይም ደግሞ የኦሮሞን ህዝብ ትግል ወደ ኋላ ለመመለስ የሚታገሉ ሰው ናቸው ብለው ደግሞ በአንጻሩ በሌላኛው ጽንፍ ይከሰሳሉ። ሶስተኛው ደግሞ ዶክተር አብይ እንደዚህ አይነት አመለካከት ያላቸው ሰዎች አይደሉም። ዶክተር አብይ ያው ኢትዮጵያዊነትን የሚያቀነቅኑ ኢትዮጵያውያንን ሁሉ በእኩልነት ማስተናገድ የምትኖር ያለባት ኢትዮጵያ እንድትኖር የሚጥሩ የሚታገሉ ሰው ናቸው የሚል አመለካከት አለ። ለእኔ ሶስተኛው አመለካከት ነው ከማየው ነገር ምክንያት አድርጌ ማስቀመጥ የምፈልገው ወይም የምቀበለው አስተሳሰብ ማለት ነው። ያ ማለት ግን ቅድም እንደተባለው ዶክተር አብይ በሚያደርጓቸው ሂደቶች፣ በሚወስዷቸው አክሽኖች፣ በሚከተሏቸው ስትራቴጂዎች ስህተት ሊኖርባቸው ይችላሉ። የትኛውም አይነት ስህተት ቢኖር ግን እነዛ ስህተቶች በመጠቆም ኮንስትራክቲቭ የሆነ ኢንጌጅመንት ያስፈልጋል። ጥሩ ነገር ደግሞ ሲሰሩ ደግሞ እነዛን አክኖሌጅ በማድረግ አፕሪሺየት ማድረግ ትክክል ነው፣ በዚህ መልኩ መሄድ አለበት ተብሎ መገለጽ አለበት። ሶ እያንዳንዱ ሰው የሚጠበቅበት በእኔ በኩል ኮንስትራክቲቭ የሆነ ሪዝነብል የሆነ ኢንጌጅመንት ነው። ስህተት ሲሰራ እዚህ ጋር ስህተት ተሰርቷል፣ በዚህ መልኩ ቢስተካከል ከነ ሪኮመንዴሽኑ ስህተቱን ብቻ መናገር ሳይሆን መፍትሄው ምንድን ነው፣ መፍትሄው ደግሞ በዚህ በኩል ቢሄድ፣ ጥሩ ነገር ደግሞ ሲሰራ የስ ይሄ ትክክል ነገር ነው፣ ተገቢ ነገር ነው፣ መበረታታት መቀጠል ያለበት ነው ደሞ ተብሎ ድጋፍም ያስፈልጋል አይ ቲንክ በዚህ መልኩ መሄድ አለበት የሚል አስተሳሰብ ነው ያለኝ እኔ እሺ
በጣም እኔ ከቤልጅየሙ ወንድሜ ምንም የሚለየንም ከሱ ተሻለም አንደበት የምገልጸውም ነገር የለኝም ግን ያው እንዲሁ ለማጠናከር ያህል እሳቸው አመጣጣቸው እንግዲህ በመፈራት ወጥቶ በኢትዮጵያ ባህላችን ውስጥ መፈራት ገናና በመሆን በጉልበተኝነት ጠላትን በኃይል ማንበርከክ አለብን ከሚል እብሪተኝነት አይደለም ይሄ በፈረንጆች በመንደለስፋፋ ኃይል የሚሉት ሶፍት ፓወር ነው ወደዚህ ስልጣን የመጡትና ወደ ሰፊነት ያለፈውን ጊዜ ተናገርኩት ነው ዲያሎግ የሚሉት ነገር ፍቅር መደመር መግባባት እና እነዚህ ጽንፈኞች እነዚህ የለውጥ አደናቃፊ ከፋፋይ ኃይሎች ምንድን ነው ይህንን አልገባቸው እና የሁለት የተለያየ አስተሳሰብ ነው ያለው ማለት ነው እሳቸው እነዚህን ሰዎች መፍቀር አንበርክኬ በማስግባባት የጋራ ሰው የጋራ አገራችን ወደ ጋራ ግንባታ መስመር ላይ እንከታችኋለን ነው እነዚህ ደግሞ ድምጽ እኛ እንደቀም እንትልንገር ምንድን ነው ባዶ ቆርቆሮ አሉ ባዶ ቆርቆሮ እንትን ይጮሃል ብዙ እነዚህ በተለያየ ቦታ ላይ ያሉ ድምጻቸው የሚሰማ ለጊዜ መጥቀስ ማያስፈልግም መጥፎ ኃይሎች እንትና ባዶ ናቸው
ግን ይሰማናል
አይደል
ድምጻቸው ግን በጣም ይሰማል
ባዶ ድምጻቸው ይሰማል ልክ ነው እኮ ሁሉ አሁን ቆርቆሮ ምንድነው የቤንዚን ምንድነው የሚባለው ቤንዚን እንዲትልቁ ሰንሱ መጣፋ በርሜል አይ ባዶ በርሜልና የሞላ በርሜል እኩል አይደለም ድምጻቸው እና እነዚህ ለኔ እነዚህ በተለይ አሁን አካባቢ ድምጻቸው በጣም የሚሰማቸውን ለማዋረድ ሳቸውን ውጤታማነት ለማሳነስ የሚሞክሩ ሰዎች እና ኔጌቲቭ የሆነ ምንድን ነው የሚባለው ግሉሚ የሆነ ፒክቸር ለመስጠት የሚሞክሩ በሙሉ ከእኔ ባዶ በርሜል ናቸው መላቸው እና ግን እንደምታውቀው ምን ይጮሃል ይረብሻል እየረበሸንም ነው አንተም እየረበሸ ነው ወንድሜ ይሄንም እየረበሸው ነው እና እነዚህ ላይ ከፍተኛ ትኩረት ሳንሰጥ በእነሱ ሳንሸነፍ ኃይላችን ወደሳቸውን ወደ ማገዙ ላይ ነው በትክክል እኔ ቀድም ሶስተኛ ነጥብ አድርጎ ወንድሜ ያቀረብኩት እንጂም ነው ሰውየው ምንም እኔ ምንም አልጠራጠራቸውም ጥሩ ኢትዮጵያዊ ናቸው ፍቅር ናቸው እና ከዚህ ግን እነዚህ መጥፎ ኃይሎች አሁን ነግና የሚባሉት ማባበል ነበርባቸው መሰለኝ እንግዲህ ራሳቸው ዘዴ ነው
ዶክተር ወደዛ መጣልሃለሁ ከሚከተለው ጥያቄ እስካንዳርድ ማጭ ደግሞ ሌላ ከሌላ ሀገር አሉ ይለኛል ቴክኒሺያኑ ካሉ አላቀም ሃሎ
እኔ ለሆን ወይስ ሌላ
ቤልጅም ነው
አይደለም ጀርመን
ሌላ ነው ጀርመን ማን ልበል
ታማነ ነኝ ያው
በጣም ጥሩ ቀጥል አጠራ አርጋ ግን ዶክተር ጊዜ እንዲያገኝ
ማብራራ ኦኬ ዶክተር ባሉት ላይ ተጨማሪ ለማር ይሄ ባዶ በርሜል ስላሉት ነው
ኦኬ
ጥሩ ጤነኛ የፖለቲካ ሰው የበሰለ የፖለቲካ ሰው የሚናገረውን ነገር ያውቃል የሚያረጋውን ነገር ያውቃል በጊዜ ቅድ አብሮ ይንቀሳቀሳል ዛሬ ሚዲያ ይዞ የገባው ግለሰብ የሚናገረውን ያውቅም የሚያረጋውን ያውቅም ፍርአት አልበኝነት ነው እየተካሄደው ነው በዛው ውስጥ ፍርአታን አልበኝነትን የሚያራምድና ፍርአት አልበኝነትንና ነፃነትን ለይቶ የማያቅ ፖለቲከኛ ባዶ በርሜል ነው ለኔ ምክንያቱም ዛሬ የምናያቸው በተለይ በአክራሪነት የተመደቡ ግለሰቦችም ወደ ድርጅቶች በነበሩበት ሚዲያ ሌላው በመወተበት ገቡ እንጂ እነሱ ድል አድርገው በጠመንጃም ሆነ በሌላ ነገር አልገቡም ሲፎክሩ የሚታየው ግን ድል አድርገው እንደገቡ ነው ለሀገሪቱ አፈላጊ እንደሆኑ እነሱን የሚያንቀሳቅሷት የሚከቧት በዛች ሀገር ሰላም የሚያወርዱ መስሏቸው ራሳቸውን በትልቅ ደረጃ አስቀምጠው ምንም እንደማይደረጉ የሚገምቱ ሰዎች ናቸው ግን ትዕግስት ሁልጊዜ በተለይ በለውጥ ጊዜ ብዙ ትዕግስት የሚያስፈልገው ነገር ነው ስለሆነም ይመስለኛል አንድ ወያኔ የሚሉት ነገር ነበር ማለት ባልወደውም ያንን ቃል እግር አውጥተው ሲንቀሳቀሱ እግር እንዲያውጡን ፈቅድላቸው አውጥተው ሲራመዱ ግን እንቆርጠዋለን የሚል ነበር ሟቾቹ አካባቢ የተናገሩት ነገር ነው ምናልባት ይሄ ትዕግስት አንድ ቀን ይሄን የረዘመ እግር መቁረጡ አይቀርም
መጥናቸውን ካላወቁ ለማለት ነው።
አቤት ሄሎ
ዶክተር
እኔ አያቂውን አልሰማሁኝ። አያቂውን አልሰማሁ ቁልጥልጥ ታዲያ ጠያቂው
አትሰማውም እንደምትሰማውም አይመስለኝም። በቀጥታ ነው የገባው በእኔ ስልክ አልገባም። በእኔ ስልክ ሲያቀተው በቀጥታ ገብቷል። ኤኒዌይ አድማጩ ምስ ጥያቄ ሳይሆን ያንተን ዶክተር ግርማ ያልከውን የበርሜሉን አጠናክረው ነው የተናገሩት። እንዳውም ያሉት ምንድነው ምናልባት ይሄ ዝምታው ወደፊት በዶክተር አብይና በአካባቢያቸው ያለው ዝምታው ወደፊት ላይቀጥል ይችላል። በተለይ እነዚህ የሚጠብቁትን እንትን ምንድነው መምታት ሊመጣ ይችላል ነው የሚሉት። አንድ ምሳሌ ተከሰዋል። የተከሰቱት ምንድነው በድሮቹ በመዋቹ አካባቢ የነበሩ ኃይሎች እንደፈለጋችሁ ሆኑ ግን ከንትን ስታልፉ ግራችሁን ቆርጣለን ብለው ነበር። ያሁኑም ይሄንን የሚረብሸውን እዛ ደረጃ ሊደርስ ይችላል ነው የሚሉት። እስቲ ይሄን በተመለከተ እንግዲህ ዶክተር አብይን በደጋፊዎቻቸው አካባቢ ትንሽ ጥርጣሬ እንዲደርስ ካደረገው አንዱ እንደሚገባኝ ከሆነ ብዙ መገደል ሲፈጸም ብዙ መባረር ሲፈጸም እነዚህ አደጋ ያደረሱት ላይ ምንም እርምጃ አይወስድም። እንደውም አልፎ ተርፎ በሰላም ለመታገል ገቡ የተባሉት ኃይሎች አፍ አውጥተው በአደባባይ እኛ መሳሪያ ለመፍታት አልተስማማንም ሲሉ ዶክተር አብይ ዝም ነው ያሉት ወይም ደግሞ ያፍ ወለምታ ነው ያሉትና ይሄንን እንዴት ታየዋለህ ዶክተር? አንተም ወንድም ታይ ከሆነ ወደ መጨረሻ ላይ አጭር አስተያየት ሰጥበታል ዶክተር።
አዎ ምን አዝኝበታለሁ ማለት እንዳልኩ ይሄ የግርግር ሰዓት ለደካማ ሰዎች ቁም ነገረኛ ላልሆኑ ፖለቲካ ሰራተኞች እድል ይፈጥራል። ክፍተት ስላለ ፍርሃት የለም። ጥጡነ ህግ አልወጣም አልተቀረፈም። አሁን ነፃነት ነው እንግዲህ ምንድነው እንደ ፕሬዠር ኩከር አይነት ነገር ታፍኖ የነበረ ቅድም ያልከው አንተ ጥሩ ምሳሌ ያመጣውልና ሰዎች እንደፈለጋቸው ሊናገሩ ይችላሉ። እሳቸው ከሆደ ምንድነው ነገር ከሆደ ሰፊነት ነው ይመስለኛል። ግን በዚህ አይቀጥልም። ሀገር በእንደዚህ አይነት ሁኔታ መመራት አይችልም። ስድስት ወር በቃ ሀኒሙን አበቃ። ለሁሉ እድል ተፈቶታል። እንደልባችሁ ተናገሩ ተባሉ። እንደልባችሁ ተናገሩ ማለት ሌላውን ስደቡ ዝለፉ ማለት አይደለም። ሁሉ ነገር ገደብ አለው እና አንዳንድ ጊዜ ችግሩ ምንድነው ዲሞክራሲ ማለት እና ነፃነት በስነ ስርዓት ሰው የተረዳው አይመስለኝም። ዲሞክራሲ ማለት ሌላን ሰው መድፈር፣ የሌላን ሰው ቤት ማፍረስ አይደለም። እና የህዝቡ ራሱ የትምህርት እጥረት ነው። ነፃ ስታገኝ ስትለቀቅ በቃ ብዙ ነገሮች ይበለሻሻሉ። እና አሁን ሰዓቱ ስድስት ሆኑ በቃ ይሄ ድል ተሰጥቷቸዋል። አይታችኋል። ግን ሩጫችሁና እንቅስቃሴያችሁ በዚህ መስመር ውስጥ መወሰን አለበት። ህግና ደንብ የበላይነት ነው። ህግና ደንብ የበላይነት ነው። ምን መግደል መግረፍ ሳይሆን መታገድ አለባቸው ነው ሰዎች ኮንቴን ማድረግ አለበት። ማሰርም አስፈልጋል። ከሀገርም ማባረር ያስፈልጋል። እኔ አንድ የሆነች ሴት ከጀርመን ሄዳ ማጂጂና ምናምን በፖሊስ ታጅባ ስትንቀሳቀስ ነው ይገርመኛል። እቺ ሰው ምንድን ነው የምትናገረው? በዚህ በሶሻል ሚዲያ ብለህ ብትሰበስብ እገሌ ይገደል እገሌ ይታሰር ይሰቀል የምትል ሴት በፖሊስ ታጅባ ስትሄድ፣ በአንድ በኩል ይሄ ከሰማነው አይተነው ከማናውቀው በላይ ቶለራንስ ነው። ምን ስትውርቱ ቢትሩ እንዲህ አይነት አለ ወይ ትላለ። ግን በሌላ በኩል ግን ማየት ያለብን ኮንስኮንሱ ምንድን ነው ነው ይቺ ሰው የምትናገረው ነገር ግደሉ ነው፣ አጥፉ ነው፣ ደማፍሱ ነው፣ ወይም የህዝብ ጥላቻ ነው የምታንቀሳ በህዝብ መካከል ጥላቻ ነው የሚፈጠና እንዲህ አይነት ሰዎችን ሀገር ውስጥ ማስገባቱ አስፈላጊ አይደለም ወይም መነገር አለበት።
ዶክተር በአንተ አመለካከት ባጭሩ እንደነዚህ አይነቶቹ ስድስት ወር ጊዜ ተሰጥቷቸው የዴሞክራሲን አንደርስታንድ ማድረግ ካልቻሉ ህጋዊ እርምጃ መወሰድ አለበት ነው እንግዲህ
ይወሰድ።
በጣም ጥሩ ወንድም ያለ ከጀርመን
አለው
ቤልጂሙስ አለ
ቤልጅየም አለው
አጠር አጠር አድርጋችሁ አንዳንድ ደቂቃ ሁለት ቢበዛ ሁለት ሁለት ደቂቃ ለሁለታችሁም ሰጣለሁ።
ኦኬ በዚህ አይ ቲንክ እሺ በዋናነት እኔ የሚታየኝ ነገር ምንድነው በፊት የነበርንበት በጣም የአፈና የጭቆና ስርዓት አለ። ኢኮኖሚውን ፖለቲካውን ሁሉን ነገር አፍኖ የሰብአዊ መብቱን ጥሶ የሚጠይቁትን እያሰረ እየገደለ የነበረ በጣም ሪፕሬሲቭ የሆነ ሲስተም ነበረ። ያ ስርዓት በተወሰነ መልኩ በህዝብ ትግል ተሸንፏል፣ መቀሌ ላይ መሽጓል። በአሁን ሰዓት ያ እንዳለ ሆኖ አሁን በተሻለ መልኩ በአብዛኛው የኢትዮጵያ ክልል የተወሰነ ነጻነት በሰፊው ያለበት ሁኔታ ነው።
ይሄ ነፃነት ግን ሪስፖንሲቢሊቲ ያጠቃለም ሪስፖንሲቢሊቲን ይፈልጋል። የተቃዋሚዎች ሪስፖንሲብል ሆኖ አክት ማድረግ አለባቸው። ሲቲዝን ሪስፖንሲብል ሲቲዝን ሆኖ ሀገሩን ከሌላው ህብረተሰብ ያለውን ሃርሞኒየስ ኮኤግዚስተንስ የሚጠብቅበትን ሪስፖንሲብል በሆነ መልኩ አክት ማድረግ ይፈልጋል። ለሴሚ ትሩ ሶሳይቲ ኦርጋናይዜሽን ሴንተር ሌሎቹንም ጨምሮ ማለት ነው። ስለዚህ ወደ ሰፊነቱ እንዳለ ሆኖ መልካም ነገር ሆኖ መሰራት ያለባቸው ግን አንድ ሁለት ሶስት ፖይንቶች ላይ ፒላር አንደኛ የዜጎች ደህንነትና የህዝብ መጠበቅ በተለይ ይሁን በብዛት ቁጣ እየቀሰቀሰም ያለው የህዝብ መፈናቀል ከየቦታው የሚፈናቀል የህብረተሰብ ክፍል ህዝባችን ይሄ በጣም ሲሪየስ የሆነ የህዝብ ደህንነትና የዜጎች ደህንነት ፖሊሲ ተቀርጾ ተግባራዊ መሆን አለበት። በፍጹም ቶለሬትድ መሆን የሌለበት ነገር ነው። ሁለተኛ በተራቢ መንግስት ትኩረት ማድረግ ያለበት የኢንስቲትዩሽናል ሴታፖችን ይሄ ለውጥ ይሄ ሪፎርም መሰረቱ ተቋማት ግንባታ ላይ እንዲሆን ተቋማዊ ቅርጽና ይዘት እንዲኖረው እዛ ላይ በጣም መሰራት አለበት ብዬ አስባለሁ። ሶስተኛ መሰራት ያለበት ደግሞ ህብረተሰብን ኢምፓወር ማድረግ ኤዱኬት ማድረግ በተለይ የህዝብ ለህዝብ ትስስር ላይ ሃርሞኒየስ ኮኤግዚስተንስ ላይ ህዝብ እያንዳንዱ ህብረተሰብ ክፍል ወይም የተለያየ በኢትዮጵያ ውስጥ ያለው የተለያየ ህዝብ አንድ ህዝብ ነን። ያ ህዝብ ሃርሞኒየስ ኮኤግዚስተንስ ያስፈልጋል። የህዝብ ለህዝብ ትስስር ያስፈልጋል። ይሄ ደግሞ የተለያየ ስትራቴጂዎች የተለያየ አክሽኖች ይፈልጋል። የተለያየ ኢምፕሊመንቴሽን ፕላኖች ይፈልጋል። እዚህ ላይም የበለጠ መሰራት አለበት።
በጣም አመሰግናለሁ።
የህዝብ ለህዝብ ትስስር ነው ሀገርን ይዞ የሚሄደው ወደፊት።
በጣም አመሰግናለሁ።
ይሄን ለማለት ነው።
በጣም ቆንጆ ሐሳቦች። ጀርመን አንድ ደቂቃ አጭር።
ኦኬ ለማንኛውም እኔ እስካሁን ድረስ ይሄን የለውጥ ኃይሉን ይደግፉ ከሚሰሩ ከውጭ ከገቡ ድርጅቶች አርበኞች ግንቦት ሰባት ነው። ሌላው ግን ሽብርና ችግር እየፈጠረ ነው። ምክንያቱም የወያኔ ግልባጭ ነው ወይም የወያኔ ቫይረስ ተሰካመ ነው በሌላ በኩል ያለው። ስለዚህ በሌላ አገር ውስጥ ያሉ ድርጅቶች ካርበኞች ግንቦት ሰባት ለወጣት ከሌላው ለትግሉ ያለውን ድጋፍና አስተዋጽኦ ሲያበረክት አንሰማም ወይም አናይም። ምንድነው እየተሰራ ያለው? ፓርቲው 66 ፓርቲ አለ ይባላል። የነሱ ሴትራ ድርሻ ይሄንን ሀገር ለማረጋጋት የት ገላይ ነው ያለው? የሉም። ምርጫ ሲባል ግን ሁሉም ከያሉበት ብቅ ይላሉ። እና ለምርጫ አይደለም መጀመሪያ ህዝብን ማረጋጋት ሰላምን ማረጋጋት ከዛ በኋላ ነው ስለቀጣዩ ነገር መነጋገር የሚቻለውና ድክመቱን ስልጣን ላይ ወይም ለውጥ ኃይሉ ላይ ዛሬ ስልጣን ላይ የተቀመጡሽ ላይ መደፍደፍ የለብንም።
አመሰግናለሁ ጌታዬ።
ጌታዬ ነው ያለ።
አመሰግናለሁ ጌታዬ። እርሶ እንደውም የድርጅቶትንም ስም ጠቅሰው እንደሚደግፉ ገልጸውልናል እና አመሰግናለን ጌታዬ። ዶክተር አንተም እንደዚሁ አንድ ደቂቃ ልስጥና አጠቃልልኝ።
እሺ የጀርመኑን አልሰማሁትም ግን ኦኬ ምንድነው ባለቀው ስለማጠቃለል ውይይታችን ምንድነው እዚህ ፕሮፌሰር ጌታቸው መታፈሪያ የተናገሩት ነገር አለ የሰማሁቻቸዋለሁና ተቀራራቢ ነው። ምንድነው በአገሪቱ ውስጥ የመፈሰ የፖለቲካ ነፋስ አየር እጅግ የሚያሰኝ ይሁንም አገሪቱ አሁንም ላይ የተጋረጠ ጋሬታ ቀላል አይደለም። ግን ወንድሞቼ እንዳስረዱት በነበረው ፍራት ይጠቀሙ የነበሩና ከራስ በላይ ነፋስ የሚሉ ጥቅማቸው እንዳይጓደልና እኩ ተግባራቸው እንዳይጋለጥ የሚጥሩና የሩን ከመበረዝና ሰላም ከማደፍረስ ወደ ኋላ የሚሉ አይጠፉም። ከውጭም የመጡ አሉ ከውስጥም ያሉ መዋቅር እንዳለ ነው። እነኚህ ለጥቅማቸው ያደሩ ከናካቴ ባይጠፉም በህግ የበላይነት ቁጥራቸው እንዲያንስና ጥንቻቸውም እንዲሰልል ማድረግ የጠቅላይ ሚኒስትሩ ብቻ ሳይሆን የሁላችንም ትግልም ይጠይቃል። ሆኖም ግን በበጎ ተግባር ከተደመር አሁንም ቢሆን እኔ እንደምለው እናሸንፋለን። ለዘለቂታው ቀመር ግን መደመር ብቻ ሳይሆን ያለፈው ጊዜ እንዳልኩት ፍቅራችን ግዲናል ነው። አመሰግናለሁ
ዶክተር።
እዚህ ላይ አንድ ፖይንት ልጨምር። የፍራንክፈርትን ጉዞ በሚመለከት ባጭሩ
ምንድነው አጭር አንድ ቃል ብቻ
ኦኬ። አዎ የፍራንክፈርት ዝግጅት አይ ቲንክ ሞር ኢንክሉሲቭ ቢሆን ሁሉንም ብቻቱን በዋናነት ዝግጅት የተዘጋጀው ዶክተር አብይ ማግኘት የፈለጉት በአውሮፓ የሚገኙ ኢትዮጵያውያን ስደተኞችን ነው እና ያ አዘገጃጀቱ ሞር ኢንክሉሲቭ በሆነ መልኩ አብዛኛውን የህብረተሰብ ክፍል መዘጋጀት ነበረበት የሚለው ኦፒኒየን አለኝ እዛ ላይ።
በጣም ጥሩ። እንግዲህ ዶክተር በጣም እጅግ አመሰግናለሁ። ኋላ እንደዋወላለን። ጤና ይስጥልኝ ያክብርልኝ። በጣም አመሰግናለሁ።
አመሰግናለሁ።
ኦኬ ሌሎቻችሁም እንዲሁ ከፍ ያለ ምስጋና አቀርብላችኋለሁ።
ማስተዋቂያ ጊቤ የግዞ ወኪል የትም የዓለማችን ክፍሎች ለመጎብኘት ስትፈልጉ www.gibetravel.com ይጎብኙ ወይንም በስልክ ቁጥር 0810 1677 በመደወል የተሻለ አገልግሎት ያገኛሉ። ጊቤ የጉዞ ወኪል አድራሻ ብሬጋርጋታን 8 ስቶክሆልም። ጊቤ የጊዜ ወኪል
ችን እንግዲህ የዛሬው ፕሮግራማችን በዚህም በዚያም ይያለ ሊጠቃለል አንድ ደቂቃዎች ይቀራዋል። እጅግ በጣም ይቅርታ እንጠይቃለን ስለ ስልኮቹ ጉዳይ። ወደፊት ውይይት በመናረግበት ጊዜ የውይይታችንን ዋና እንግዳ ብቻ ለማቅረብ እንሞክራለን። በጣም በጣም ይቅርታን ጠይቃለን። በማከሉ ስልክ የመጣብን አድማጮቻችንን ላለማስቀየም ስንል በተለይ ከውጭ የሚደውሉትን ተቀብለናል። ለወደፊቱ ይሄንን ለያይተን ለማስቀመጥ እንሞክራለን። ይቅርታ ላሁን ጠይቃለን። እንግዲህ እስከ ሳምንት መልካም ሳምንት ይያልናችሁ ምን ሰናበተው እኔና መርሶ ወንድማገኝነን ናምባይ ናምባይ ባይ ነው ወጥቶ